የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ይህ በስቱቅል ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምታዳምጡት በስቱቅል ከተማ የሚገኘውን የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ እንደ ኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም ሜጋሄርዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ጤና ይስጥልን አድማጮቻችን፣ ይህ የኢትዮጵያ ሬዲዮ ፕሮግራም ነው። ፍሮም ከስቶክሆልም ስዊድን እንደምን አደራችሁ እንደምን ዋላችሁ ማለት እንወዳለን። ተመስገን መርሶና እስክንድር ዛሬም እንደተለመደው በተለያዩ ፕሮግራሞች ይዘንላችሁ ቀርበናል። ከነዚህ መካከል ካለፉት ቀናት ውስጥ በተካሄደው የካቲት 12 የሰማዕታት ብሔራዊ በዓልን በተመለከተ አጠር ያለ ጽሑፍ ይዘንላችሁ ቀርበናል። በሱም ጉዳይ ላይ የተወሰነ ቢሆን ውይይት የምናደርግ ይሆናል። ጳውሎስ ኞኞ በ1980 ከጻፈው የኢትዮጵያና የኢጣሊያ ጦርነት በሚል ከጻፈው ጽሑፍ ውስጥ አጠር አድርገን ለማቅረብ እንሞክራለን። ከዛ ባለፈ ስድስተኛው የሀገር አቀፍ ምርጫ፣ የኤርትራዊ ፕሬዚደንት ቃለ መጠይቅ የመሳሰሉትን ፕሮግራሞች በፕሮግራማችን ላይ የተካተቱ ናቸው። ሌሎችን ፕሮግራሞች አሉን። አብራችሁን እንድትቆዩ እየጋበዝን አጠር ያለ ሙዚቃ ሰምተን ወደሚቀጥለው ፕሮግራም የምንሄድ ይሆናል። አብራችሁን ቆዩ። አርማጆቻችን የቴዎድሮስ ካሳሁንን ሙዚቃ እንደወደዳችሁ ተስፋ እናደርጋለን። ምናልባት ወደ አጠር ያለው የካቲት 12 የሰማዕታት ብሔራዊ በዓል በተመለከተ ከማቅረብ በፊት ኢንተርቪው ያለ ይመስለኛል። እስክንድር ምናልባት ከ11 ሰዓት በኋላ አጠር አድርገህ እስኪ ስለ ኢንተርቪው ለአድማጮቻችን።
እንግዲህ ከዜናው በመቀጠል ታዋቂው ቀድሞ ጋዜጠኛና የታሪክ ደራሲና ጸሐፊ አቶ ታዲዮስ ታንቲው ኢንተርቪው ያለን ከዜና በኋላ።
መልካም። እንግዲህ አድማጮቻችን ከ11 ሰዓት በኋላ ይህንን ኢንተርቪው እንድትከታተሉ እየጋበዝን ቀደም ብዬ ወደ አስተዋወቅኩት የኢትዮጵያ ጣሊያን ጦርነት በሚል በጳውሎስ ኛኞ በ1980 በተጻፈው ጽሑፍ ላይ አጠር አድርገን ለማቅረብ እንሞክራለን። አብራችሁ ቆዩ።
ፋኖ ፋኖ
ጳውሎስ ኛኞ በ1980 የኢትዮጵያና የኢጣሊያ ጦርነት በሚለው መጽሐፍ የካቲት 12 የተካሄደውን ጭፍጨፋ እንዲህ ጽፎታል። የኔፕልስ ልዕልት በመወለዷ ግራዚያኒ የደስታ መግለጫ ገንዘብ ሰጣለሁ ብሎ ከዛሬዋ አዲስ አበባ ዩኒቨርሲቲ ከድሮው ቤተ መንግሥት ድሆች እንዲሰበሰቡ አዘዘ። ከድሆችን በስተቀር ታላላቅ የጣሊያን ሹማምንት የሜትሮፖሊታን ዳዲስ አቡነ ኪርሎና ሌሎች መኳንንት ነበሩ። ለእያንዳንዱ ድሃም 2 ማርትሬዛ እንዲሰጥ ተወስኖ ነበር። እኩለ ቀን ገደማ ላይ 3000 የሚሆኑ ድሆች ቤተ መንግሥት ገቡ። ወዲያው በግቢው በር በኩል አንድ ቦምብ ፈነዳ፣ ቀጥሎም ሌላ ፈነዳ። ለሶስተኛ ጊዜ የተጣለው ቦምብ የፋሽስት ኢጣሊያ መኳንንት ካለበት ቦታ ፈነዳ። ግራዚያኒ ጀርባውን ቆስሎ ወደቀ። በቀጠለው ደቂቃ ውስጥ ሌሎች ቦምቦች ተከታትለው ተጣሉ። በጠቅላላው በግቢው ውስጥ 7 ቦምቦች ፈነዱ። ጀነራል ኢታዩ፣ የአዲስ አበባው ከንቲባ ጎይዳ ኮርቴዝ፣ ጋዜጠኛው ማሪዮ አፖሌዝና ሌሎች 30 ያክል ሰዎች ቆሰሉ። የቦምቡ ፍንዳታ ጋብ እንዳለ አድፍጠው የነበሩ ኮኖሚሮች ተነስተው ተኩስ ከፈቱ። በዛ ግቢ ውስጥ ያለማቋረጥ ለ3 ሰዓት ተኩሱ ተካሄደ። ከጥቂት ጊዜ በኋላ ባለጥቁር ሸሚዞች የጣሊያን ሹፌሮች፣ የቅኝ ግዛት ወታደሮች አዲስ አበባ ከተማ እየዞሩ ሕዝቡን ይፈጁት ጀመር። አንጀሎ ደልቤዛ በመጽሐፉ አዲስ አበባ የሚኖር አንድ ጣሊያናዊ ወዳጄ ስሜን አትግለጥብኝ ሲል እንዲህ አጫወተኝ። አየህ፣ በዚያን ዕለት ብዙ ጣሊያኖች ብዙ ሥራ ሠርተዋል። ወደ ማታ ገደማ አንድ ቦታ ስንገናኝ ያ ጓደኛዬ ቦምብ ስጥል የዋልኩበት እጄ ዝሏል ብሎ ነገረኝ። አንዱ ጣሊያናዊ ሲያጫውተኝ በአንዲት ትንሽ ጣሳ በያስኳት ቤንዚን 10 ቤቶችን አቃጠልኩባት አለኝ። በዋናው ጦርነት ጊዜ ጥይት ተኩሰው የማያውቁ ጣሊያናውያን ሁሉ በዛን ዕለት ሲተኩሱ ዋሉ ሲል አጫወተኝ በማለት ጽፏል። ሕክምና በምሠራበት ቦታ ብዙ ጣሊያናውያን ይመጡ ነበር። እያንዳንዱ ጣሊያናዊም ምን ያክል ሰው እንደ ገደለ በኩራት ይናገር ነበር። አንዳንዶቹ 80 ገደልኩ ሲሉ፣ ሌሎች 100 እንደ ገደሉ ይናገራሉ። የማልረሳው ነገር ቢኖር ግድያው እንዲቆም በተነገረበት ጊዜ ግራዚያኒ ለሕዝቡ በማዘን ግድያው ይቁም ተብሎ የተናገረው ነበር። ግሩም ሐዘኔታ በማለት በሰፊው ጽፏል። በቁጥር 14 114 ግራዚያኒ ሮማሎ የቅኝ ግዛት ሚኒስትር ባስተላለፈው ቴሌግራም እነኚህ ጥቁር ዜጎች የእኛን ወታደሮች ሲያዩ ኢትዮጵያ ለዘላለም ትኑር ይላሉ። ይህን የሚሉትንም ለመቀጣጫ ይሆን ዘንድ ሁሉንም አስጨረስኳቸው፣ እደግመዋለሁ፣ አስጨረስኳቸው ብሏል። በዚያን ዘመን እንደ አውሮፓውያን አቆጣጠር የካቲት 14 የወጣው ጋዜጣ ዴል ፖፖሮ ሲጽፍ የአዲስ አበባ አጋማሽ በአሰላው ጸድቷል። 2000 ኢትዮጵያውያን ተይዘው ወደ ደናኔና ወደ ሌሎች ማሰሪያ ቦታዎች ተልከዋል ይላል። የካቲት 12 ቀን በተጀመረው እልቂት በ3 ቀናት ውስጥ 30,000 ሰዎች በአዲስ አበባ ከተማ ብቻ ከተገደሉ በኋላ ሌላው እየታፈሰ ወደ በረሃ እስር ቤት ተላከ። የኢትዮጵያና ኢጣሊያ ጦርነት በሚል በ1980 በጳውሎስ ኞኞ መጽሐፍ የተገነጨበ ዘላለማዊ ክብር ለሰማዕታት።
ፋኑን ደመካኝ እረተው በሉት ያምበሉ ተተው ለነፋስ አንጎሎንጎሎ እንደ ቁላው እንደ ግሪሳ እንዳው እንደ ግሪሳ ያረፈው ልቤ ደሙትነሳ ፋኑ ጋር ተልጦ ደማይላት ሩጣሽል እንደውሃት ፋኑ ታረለው ጋሬ ምን ያህል ይደጋ ተዝባር ሽንክሲ ንቦይ ይብታ ለሚያለው ጫካ ለሚያለው ድር ሲነጋገር ያድራል ከሙዜሩ ጋር እንኳን ባልንጀራ ልባይ ይታም ፋኑ ፋኑ አገሩ ገባ ሳይሰናበት ያጀግና ወታደር ሰው ማረገ ፋኑ ግበላው በርጨቃ ልኳንዳው ምን ሰው ነው የልብ ያስታማሚ ናፋኑ ኦሆ ሳቡ መሸብ ይጁ ቢራራት ግብራልብ ፋኑ የወንድ ልጅናት ታጠቂ በገመድ የወንድ ልጅናት ታጠቂ በገመድ ልሽና ሞራ እንጂ አይቀብረውም ዘመድ ፋኑ ከባልንጀራው ማተተለይ።
አድማጮቻችን አብራችሁን እንደሆናችሁ በማሰብ ምስጋናችን የላቀ ነው። ወደሚቀጥለው ፕሮግራም እናልፋለን። እስክንድርና መርሶ ምናልባት የተከታተላችሁት ነው። በ6ኛው የሀገራዊ ምርጫ ዝግጅት እየተካሄደ ባለበት ሁኔታ ላይ ነው ያለነውና ታሳውሱ ከሆነ ሸራተን ላይ ጠቅላይ ሚኒስትሩ የብልጽግና ፓርቲን በመወከል ንግግር አድርገዋል። ቅስቀሳ በሚመስል መልኩና እቺን አጠር ያለች የእሳቸው ንግግር ሰምተን እስኪ በሱ ላይ ውይይት እናደርግ ይሆናል።
የተከበሩ አቶ አደንፋራ የፌዴሬሽን ምክር ቤት አፈጉባኤ፣ የተከበራችሁ የክልል ወይሳን ምስተዳድሮች፣ ክቡራን ሚኒስትሮች፣ እንዲሁም የብልጽግና ከፍተኛ የሥራ ኃላፊዎች፣ ለዚህ በግልጽ ብልጽግና የቆመለትን ዓላማና ሐሳብ ለሕዝባችን የምንገልጽበትና የምርጫ ሥርዓቱ በሰለጠነ መንገድ የሚጀምርበትን ዕለት ለማብሰር እዚህ የተገኛችሁ እንግዶች በሙሉ እንኳን ደስ ያላችሁ፣ እንኳን ደስ ያለን ማለት ፈልጋለሁ። የመጀመሪያው ሐሳብ ይህ የብልጽግና ማኒፌስቶ ኮንትራክት አይደለም። በእኛና በሕዝባችን መካከል የምንገባው ኮንትራክት አይደለም። በእኛና በህዝባችን መካከል የምንገባው ቃል ኪዳን ነው። ቃል ኪዳንና ኮንትራክት እጅግ የተለያየ ትርጉምና ሐሳብ ያቀፉ ነገሮች ናቸው። ኮንትራክት ማለት መሰረቱ ሙቹዋል ሚስትረስት ነው። በሚሸጥና በሚገዛ በሚሰጥና በሚቀበል ወገን መካከል ያለመተማመን ኖሮ ይህንን ባታሟላልኝ ይህን አልፈጽምም ተብሎ የሚታሰር ውል ነው። ያ ውል ባለመተማመን አንድ ቀን ጉዳዩ ባሰብነው መንገድ ባይፈጸም ወደ ህግ ብንሄድ የትኛውን ወገን አሸናፊ ያደርጋል ከሚል እሳቤ የሚነሳ ነው። በኮንትራክት እንደምታውቁት ኮንትራክት ሰጪና ተቀባይ የመጀመሪያውን ክፍያ ለመፈጸም 30% ምከፍልህ ይህን ያክል ስትሰራልኝ ነው ይላል። ያ ስራ አልተከናወነም ብሎ ሲያስብ ክፍያ አይፈጽምም። ሙቹዋል ሚስትረስት ላይ ስለሚመሰረት ብዙ ጊዜ እንዳጀማመሩ ፍጻሜው አያምርም። ቃል ኪዳን ግን ሙቹዋል ኮሚትመንት ላይ ይመሰረታል። ሰው ሲጋባ ባል ብቻ የሚፈጽመው ወይም ሚስት ብቻ የምትፈጽመው ጉዳይ የለም። አንዳንዴ ባል ሲጎልበት ሚስት የሞላች፣ ሚስት ሲጎልበት ባል የሞላ ነው ያምሶሶ ያትዳር የሚቆመው። እንደዚህ ሁሉ በእኛና በህዝባችን መካከል የገባ ነው ቃል ኪዳን በሙቹዋል ኮሚትመንት ላይ የተመሰረተ ነው ሲባል እኛም ህዝባችንም ለኢትዮጵያ ብልጽግና ለኢትዮጵያ ልዕልና በጋራ በርብርብ በፍቅር በወንድማማችነት በመስራት የምናሳካው እንጂ ብልጽግናዎች ምንም ያህል የጠራ ሐሳብ ቢኖረን ምንም ያህል ቀን ከሌት ብንጥር ህዝባችን በዛው ልክ ኮሚትመንት ከኛ ጋር መቆም ካልቻለ የኢትዮጵያን ብልጽግናና ሀያልነት ማረጋገጥ አይቻልም። በመሆኑም ይህ ቃል ኪዳን የእያንዳንዱን የብልጽግና አባል በገንዘብ የማይተመን በኮንትራክት ህግ የማይጠየቅ በፍጹም ፍቃደኝነትና ወዳጅነት ራስን መስጠትና ማገልገል ላይ የተመሰረተ መሆን ይወበታል። ያንን በማድረግ መላው ኢትዮጵያ ህዝብ እንደኛው ኮሚትመንት ወስዶ በሚሰራው ስራ የምናስባትን ኢትዮጵያ ማምጣት የምናስባትን ኢትዮጵያ ለትውልድ ማውረስ እንችላለን። በመሆኑም ይህ ቃል ኪዳን በእያንዳንዳችን ልብ ውስጥ ከህዝባችን ጋር ሳይናወጥ በመጠየቅ ስሜት ሳይሆን በማድረግና በመርካት ስሜት የምንፈጽመው መሆኑን ሁላችሁም እንድትገነዘቡ ፈልጋለሁ። ሁለተኛው ሐሳብ
አድማጮቻችን፣ ቀደም ሲል የሰማችሁት ንግግር የጠቅላይ ሚኒስትር ዶክተር አብይ አህመድ በሸራተን ላይ ተገኝተው ያቀረቡት ማኒፌስቶ ነበረና እስኪ እስክንድርና መርሶ ምናልባት በዚህ ጉዳይ ላይ መጀመሪያ ላይ ይህንን ንግግር ተንተርሶ ብዙ የፖለቲካ ፓርቲዎች የተለያዩ ሊቃን በዚህ በተናገሩት ነገር ላይ የራሳቸውን አስተያየት ሰጥተዋል። አንደኛው ትኩረት ካገኘው አነጋገራቸው ውስጥ አንዱ በእኛና በህዝባችን የተገባ ቃል ኪዳን ነው የሚል ነገር ተናግረዋል ጠቅላይ ሚኒስትሩና ይሄ ሶሻል ኮንትራክትና ቃል ኪዳን የሚለው ነገር በመሪዎችና በህዝብ ዘንድ ያለው ነገር እይታችሁ እንዴት ነው? ምናልባት ከእስክንድር ልጀምር እስኪ።
አክቹአሊ ያው ማናቸውም ስልጣን ላይ ያለም ወይ ለምርጫ የሚወዳደሩ የፖለቲካ ድርጅቶች ቃል ይገባሉ። በጣም የተጋነነ ወርዶችን ተጠቅመው ህዝብን ለማሳመን ይጥራሉ። ነገር ግን ምልክቶችንም ሲመርጡ እንደዛው። ይሄኛው በምርጫ በኩል በህዝብና በመንግስት ሶሻል አግሪመንት ነው፣ ቃል ኪዳን አይደለም። ሶሻል ኮንትራክት ነው እንጂ የቃል ኪዳን ስምምነት አይደለም። መንግስትን ህዝብ ነው ቃል የሚያስገባው እንጂ እሱ ለመንግስት ለህዝብ ቃል አይገባም። ይሄን ታደርግናለህ ሲል ህዝብ ቃል እንዲገባ ያደርገዋል እንጂ መንግስት ለህዝብ ቃል የሚገባል ቃል የገባውን ባይፈጽምም የሚያስገድደው ህዝብ ግን ይሄን እንድትፈጽም ቃል እንድትገባ ብሎ ህዝብ ሊያስገድድ ይችላል። በተግባርም ሊሆን የሚችለው ሶሻል ኮንትራክት ነው። ሶሻል ኮንትራክትና ፕሮሚስ ቃል ኪዳን በጣም ልዩነት አለውና በጣም ይከብዳል ቃሉም ራሱ። በዲክሽነሪ ትርጉም ላይ እና እንደዛ ነው እንትል
መርሶ ወደ አንተ ልምጣስኪ እንዴት አየኸው ምናልባት የጠቅላይ ሚኒስትሩን አነጋገር ወይም ስፒች ምን ይይታል ረጅም ነው እንትኑ ምናልባት
እንደነገርኩ ነው ገብተኛል ያው የምርጫ ቅስቀሳ ነው እኛ የተሻለነን ምን ለማለት ነው ያንን ማጋር እንትን ማለት ያለ ማንኛውም የምርጫ ውድድር ላይ እንት ሲባል እኛ በቃ ቃል ኪዳን ሁሉ ነገር እኛ ጋር ነው ፐርፌክሽን ያለው ምናምን ለማለት ነው እንግዲህ ያንን ነገር አጠቃቀም እንትናቸው ይባል ስለዚህ እኔ ያየሁት በቃ ካሁኑ ምን ያህል የፉክክር እንትን ትናንትም እንደሆነ ከጊዮኖት ላይ የኢዜማ እንትኖች ነበረ እነሱም ደግሞ
ከራሳቸው
እናሰማዋለን እንትን አሁን ፕሮፌሰር ብራኑም ሲናገር እንግዲያው የበልጽግና እንትን አምፖል ነው እንትኑ
መልከታቸው
ያለቻው እና እንትናኑ እኛ አምፖል አይደለም ይዘን የመጣ ነው ብራን ይዘን የመጣ ነው ብለው እነሱንም ትንሽ ወረፍ አርጓቸዋል አሁን በቃ እንግዲህ ፉክክሩ እንትን ዛሬም ደግሞ አንድ ዛሬ ደግሞ ያብኖች የቀስቀሳ እንትን አለ ዛሬም ደግሞ የሆነ ነገር ምን ሰማው ይኖራል እንደዚህ ነው አሁን እንትኑ ትንሽ አትሞስፌሩን ያነቃቀው እየመጣይም ይመስለኛል እንግዲህ ያዝልቀልን እንጂ ሰላም ያርግልን እንጂ ምርጫው አጀማመሩ ጥሩ ይመስላል እንግዲህ ግን በዚህ አጋጣሚ እንግዲህ አሁን ሰላም ስንል ባለፈው የኢዜማም እንትና የቢሾፍቱ ላይ
ቢሾፍቱ ላይም የኢዜማ አመራር ሆኖ አዳ ዓለም ይወዳደረው ግርማ ሞገስ መገደሉ ገና ከጀምሩ የምርጫውን ኔታ ስጋት ውስጥ ይከቷል እንደገና ማሁን ደግሞ የማነ ንጉሴ
ደግሞ የፈንቅሉ መሪ ነበረው
እሱም ተገደለዋል
እናውለት
ምርጫው ራሱ ምርጫ ቦርድም እኮ ተስፋና ስጋት ይዞ የመጣ ነው ብላለች በርቱካሚና ተስፋም አለ ስጋትም አለ ግን ወደ ዋናው ነጥባችን እንሄድና እነዚህም
ባንዴ ወደ 100% ልንሆን አንችልም እንግዲህ እስከ 50-60% ከተሳካልን
ያ እውነት ነው ብዙ ጉዳዮች ምናወራቸው በዚህ ምርጫውን በተመለከተ ብዙ ምናወራቸው ነገሮች ይኖራሉ ግን እንዳልከው የጠቅላይ ሚኒስትሩና ሌሎች የፖለቲካ ፓርቲዎች የሚያደርጉትን ግዝገሳ በተመለከተ ያው እንዳላችሁት የጠቅላይ ሚኒስትሩ አነጋገር መርሶም እንዳልከው መልካም ነገሮችን ይዞ የሚመጣበት ነገር አለ እስከ እንዳልከው ከዚህ ከሶሻል ኮንትራክትና ከቃል ኪዳን ከሚለው አንጻር እነቱን አብዛኞቹ የሚሉት ምንድነው ፓርቲ በተለይ አሁን የብልጽግና ፓርቲ ወይም ሌሎችም እንደዚሁ ይዘውት የሚመጡት እንደ ፓርቲ በሚወዳደሩበት ጊዜ ህዝብ የሚሉት ነገር የላቸው በፓርቲ ነው ሜምበር ነው ሊኖራቸው የሚችለው አባል የፓርቲ አባል ነው እንጂ ሊኖራቸው የሚችለው ህዝባችን ብሎ አድሬስ ማድረግም የለባቸውም አይችሉም የሚል የላቸው ምክንያቱም ስልጣኑም እስካልተሰጣቸው ድረስ አሁን ጠቅላይ ሚኒስትሩ እንደ ጠቅላይ ሚኒስትር ነው ያንን ሲናገሩ የነበረው ወይስ እንደ ፓርቲ ሊቀመንበር ነው ተብሎ ሁሉ ጥያቄ ተነስተዋል እንደ ፓርቲ እንደ መንግስት ምርጫን አሸነፈ መንግስት በሆንክበት ጊዜ ህዝብ የሚሰጥ ኃላፊነት አለ ያንን ኃላፊነት ይዘ ህዝብ የምትልበት አቋም ላይ ትገኛለህ ገብቷል ከዛ በፊት ግን እንደ የብልጽግና ፓርቲን መሪ ሆነ እንደ ፓርቲ አመራር ሆነ የምትቀርብ ከሆነ ህዝብ ሊያንተ አይደለም ምክንያቱም በምርጫ አሸንፈ መንግስት እስካልሆንክ ድረስ ያ ኃላፊነት የለህም
አባሎች የምረጡን ቅስቀሳ ነው ያለው
ኤግዛክትሊ
የምረጡን ቅስቀሳ ሲሆን ዞሮ ለያን ሀገር ህዝብ ለማድረግ ነው የምትጠራው አለ ስለዚህ ህዝብ የራሴን ወገኔ ነህ ምናምን ማለት አለበት እንጂ
ነው እሱማ በምርጫ ቅስቀሳ ላይ የምታደርገው ነው
ለመንበረ ብቻ አይደለም የሚመርጥህ እኮ
ትክክል ምርጫ አሁን ያለ በተጨባጭ ያለ ግን ምንድነው አባል ነው ያለ 10000 20000 ወይ 100000 ወይ 1 ሚሊዮን ሊሆን ይችላል በተጨባጭ ያለው አንድ የፖለቲካ አመራር ወይም የፖለቲካ ፓርቲ ያለው ሜምበሮች ናቸው አባሎቹ ናቸው አሁን ጠቅላይ ሚኒስትር የተለያዩ ሰዎች የተለያዩ ምሁራን እያሉ ያሉት ምንድነው አንደኛው እንደ ጠቅላይ ሚኒስትር ነው ወይንስ እንደ ፖለቲካል ፓርቲ አመራር ነው እየተናገሩ ያሉት የሚለው ነው። ሌላው ነገር ምናልባትም ከ ሌሎች የፖለቲካ ፓርቲዎችን የወረፉበትም እንትን አለ የኛ
ዶክመንት ላይ
ድርሰት ነው የማለት ነገር የተናገሩበት ነገር አለ እና ያ ደግሞ ብዙ ጥያቄዎችን አስነስቷል። እንዴ የፖለቲካ ፓርቲዎችና አጀንዳ ባላወቁበት እንዴት እንደዚህ አይነት ነገር ይናገራሉ ብለው ተናግረዋል። እስክንድር ምን ትላለህ በዚህ ጉዳይ ላይ?
በመጀመሪያ ለልም ፈልገው ምን ይመስላል? አንደኛ በተለያየ ፖለቲካ ፓርቲዎች ቢኖሩም ይሄን ያህል በእውቀትና በእንትን ላይ የሚተዋወቁበት ደረጃ አይደለም። ሁሉም ፖሊሲውንና ስትራቴጂውን ሊያሸንፍ ያዘጋጀውን ያቀርባል። ዶክመንቱን ፖሊሲውን ያቀርብና ህዝብ ነው ያንን ውሳኔ የሚያስ የኔ ዶክመንት ትክክል ነው የናንተ ግን ዶክመንት እንደዚህ ነው ብለህ መናገር አትችልም። ህዝብ ነው የሚወስነው አንተ ማቅረብ ነው እንጂ
ትችላለህ። ግን ሄኮ አሁን ያልከው ፖይንት ምንድነው? ሁለቱ አካላት ለምሳሌ የብልጽግናና ሌላ የአብን መድረክ ላይ ቆመው መድረክ ላይ ውይይት በሚያደርጉበት ሰዓት አንደኛው የራሱን አጀንዳ ይናገራል፣ ሌላኛው የራሱን አጀንዳ በሚናገርበት ጊዜ አጀንዳቸውን ክሪቲሳይዝ ማድረግ ይችላሉ። ነገር ግን አሁን ምርጥ ቅስቀሳው ራሱ አልተካሄደም። እነዚህ የፖለቲካ ፓርቲዎች አጀንዳቸው ምን እንደሆነ አናውቅም። መንግስት እንዴት ሊያቅ ቻለ ነው ጥያቄው። እነሱ ባላቀረቡበት የፖለቲካል አጀንዳቸውን ወይም ስትራቴጂዎቹን ባላቀረቡበት
ፖሊሲ አላቀረቡበት
የለዋጅ እንትን
ፖሊሲዎች
እኛ ድርሰት አይደለም ምናምን ያለው እንደማይ ቢሄ እንትን ያለን ሌላውንማ ማናናቅ አለብህ እኮ አንተ እኮ ለራስ ለመመረጽ
አጀንዳቸውን ባላወቅበት ፖሊሲያቸውን እንኳን ተናገሩት።
እዚህ እኮ የውድድር ነገር ነው፣ ዝም ብለህ እንትን ፍክክር ነው። ገና የዛ እንትንም ሳትል እንዴት ነው ለትራምፕን አላየህም? ገና ካሁን እንትን ሳይል አይደለ እንዴ ያንን ሲያብጠለጥል የነበረው?
ትችላል። ግን እንዴት እንደዛ ሊሉ ቻሉ? አንደኛው ለመሰለህ በድሮ የድሮ ኢህአዲግ ያደረገ የነበረው ምንድን ነበር? የቲፒኤልኤፍ መሪዎች ሲያደርጉት የነበረው ምርጫን በተመለከተ ማለት ነው። በእያንዳንዱ የፖለቲካ ፓርቲ በተቃዋሚዎቻቸው ስር የሚያደርጉት ነገር ምንድን ነው? የራሳቸውን ሰዎች ያስገባሉ፣ እርስ በርስ እንዲባሉ ያደርጋሉ፣ አጀንዳቸውን ያወጣሉ። የዛን አይነት አካሄድ ሊሄድ አይነት አካሄድ እየተካሄደ ነው ወይ ብለውም የሚናገሩ ሰዎች አሉ። ይህንን በተመለከተ ምክንያቱም ጠቅላይ ሚኒስትሩ ፖሊሲያቸውን ባልሰሙበት ነው የነዚህን ፖለቲካ ፓርቲዎች ፖሊሲያቸውን ባልሰሙበት ባላወቁበት የነሱ ድርሰት ነው የኛ ግን ቃል ኪዳን ነው ይተባል። ምን አይነት አካሄድ ነው?
የምርጫ እንትን ካደጉ ሀገሮች ምናምን ስናይ እንደም ቀድሞ ነው የሌላውን እንትን ምንም ነገር ሳያውቁ ከሌ እንደዚህ እና ይሄን ፓርቲ እንዲህ ለማድረግ ነው ያሰበው ምናምን እንደዚህ ብሎ ብዙ እንትን የዛን ዝቅ የማድረግና የራሳቸውን ከፍ የማድረግ እንትን
ክርክሩ
ያለ ነው።
ክርክሩ ላይ
ክርክሩም ባይሆን መጀመር የራስህን እንትን ስታደርግ ይሄ ፓርቲ እንደዚህ ነው እንደዚህ ነው ይላል። ግን በኋላ ላይ ነው አሁን የእያንዳንዳቸው እንትኖች ደግሞ አብሮ ሆኖ ዴቢያት
በሚያደርጉበት
ጊዜ እዛ ጊዜ በሚሰጣቸው እንትን ይሆናል። ለምሳሌ በኢኮኖሚ ከሆነ በጤና ዙሪያ ከሆነ ወይንም በፌደራል በተለያየ አይነት እንትን ሲሉ የዛ ሰዓት ነው የዛ ሰዓት እንደም ፍልጫ ሁሉ የሚያርጉ እንትን የሚያርጉ አሉ።
ትክክል።
እንደዛ ነው። ይሄ የምርጫ እንትን ነው። እኛ ሀገር ስላልተለመደ ነው እንጂ በሌላው ባደጉ ሀገሮች እንትን ያለ ነው። እኔ ብዙ እንትን አላለኝም።
እስክንድር ሲላና
ሞር ይሄኛው ብዙም እንትን ስለማይለን ዋናው በእንትኖች መካከል ሪስፔክት የሆነ ፖሊሲያቸውን ማቀርበው ህዝብ የሚመርጥበት እንዲሆን አድርገን ወደ ዋናው እንትናችን የምርጫውን ሁኔታ ብናይ ቆንጆ ነው። ይሄን መለው ምን እንደለመሰለ በጥናት አሁን ወደ 52 ፓርቲዎች ነበሩ። ቢቢሲ አሁን ባደረገው ጥናትና እንትን ወደ 7 ፓርቲዎች ናቸው ወደ ምርጫው በህዝብ ዘንድ ከፍተኛ ተቀባይነት ያገኙት። ምን አብዛኛው የብሔር ፖለቲኮች ከምርጫው ይወጡ። ይሄን ለምን መለው እንደ አሁን ሞር በ7 አመት ውስጥና ባለፈው 3 አመት ውስጥ የብሔር ፖለቲካ በሀገራችን ላይ ምን ያህል ጉዳት እንዳደረሰና ምን በማሳየቱ አሁን ህዝቡ ሞር ተቀባይነት ያገኛቸው በአሁን ራሱ ከአንድ እስከ 7 ከደረደሯቸው ውስጥ አብን፣ ኢዜማንና ባልደራስ ነው የሚያሳየው ሞር። ከዛም ኦፌኮ እንደዚህ እያለ ይወርዳል ወደ ታች 7 አውጥተዋል በሰርቬ ማለት ነው። ይህ የሚያሳየው ሞር የብሔር ፖለቲካ የመመረጥ ቻንሳቸው ምንም መሆኑን ነው የሚያሳየው። እንደገናም ደግሞ ቀደምና አነሳለሁ ያልኩት የምርጫ ምልክቶች በጣም እንትን ህዝብን ምክንያቱም አሁን ለምሳሌ አብን ሰዓት ነው ያደረገው ሰዓት በሁሉም ጊዜ ያሳለፍከውን ጊዜ 27 አመትን እንድትገመግም እንድታይ ያደርጋል የኑ አሁን ደግሞ በሽግግር ወይም በሪፎ በአሁኑ በአሁኑ በዲኛው በሶስት አመት ያሁኑን ጊዜ ያሳያል ይወደፊትህን ደግሞ በካርድ ተጠቅመ ማን ይጠቅመኛል ብለ ለሁሉም ፓርቲ ይጠቅማል ይምልከት እንድትመርጥ ያደርጋል ኢዜማም የሚዛን አድርጓል ብልጽግና ሻማ እንትነ አምፖል የሚበራ አድርጓል ህዝብ ማለት አምፖል የበራ አምፖል አድርጓል ግን አዲስ አበባ እንኳን በፈረቃ ነው መብራት ያለው ገጠሮች መብራት ሻማ ነው የሚጠቀሙ
አው
ይሄንንና አለ አይደለ
ግን አልባት
እስቲ ደሞ የትናንትናው እንደሞ የኢዜማን ደሞ ትንሽ
አንድ ሁለት ታይቃራ አመር እንደባት
አድማጮቻችን ምናልባት እስኪ ፕሮፌሰር ብርሃኑ የተናገሩት ምን አስተያየታላችሁ? ስለዚህ ያንን የተከተለ ነው ምናልባት የጠቅላይ ሚኒስትሩ ንግግር የተከተለ ምላሽ ነው
የምርጫ እንትን ላይ አሁን እንግዲህ የብልጽግና እንትን ያው አምፖል ነው እንትን እንትን ያው ስለዚህ እኛ ግን አምፖል ብቻ እኛ አምፖል አይደለም ያዝ ነው ኦሬዲ ብርሃን የሆነ ነገር ነው ይዘን የመጣ ነው አንዷ ለማራጌ ደግሞ ያለው አትፍሩ እናንተ አሁን ባሁን ሰዓት ያያዛችሁት እንትን ወርቃማ እጅ ነው እና ይሄን ነገር በቀለ ሁሉ ነገር ለዲሞክራሲ ለምናውን እናንተ ጋር ያለው እጅና ስልጣን በትለቁ ራሱ በእኛ ጊዜ እንትን ሰው መገደል አይገደልም ምናምን እንደዚህ አይነት ነገር አለ ያው የራሳቸው እንትን
የራሳቸውን አጀንዳ ያው
ለማንኛውም ጥሩ የሆነ የፉክክር ለምክንያቱም ህዝብ አንደኛ በነጻነት ሐሳብን የመግለጽ ሁለተኛ ፓርቲዎችን በሰላም ፉክክር የማድረጋቸው ሂደት እና ውድድሩ በጣም ጥሩ አካሄድ ነው ያው የተወሰነ ተመጀመረው ያመግጠሙ እንደዚህ መገደል ስጋትም ቢኖር ይሄን በዚህ ሁኔታም ጅምሩ ጥሩ ፉክክር የታየበት ነው ማለት እንችላለን።
መልካም ያ እንዳላችሁት መልካም የሆኑ ነገሮች ይኖራሉ እንዳልከው ከዛም ባለፈ ግን ያው ብዙ አስኪ የሆኑ ነገሮች አሉ ምናልባትም ቀደም ሲል እንደተናገርነው የባልደራስ የአብን ህጋዊ ውቅና ያላቸው ፓርቲዎች ላይክ በሀገሪቱ ተመዝግበው የሚንቀሳቀሱ ፓርቲዎች ናቸው እንደ ሀገር ጣላት የተፈረጁበት በብልጽግና ደጋፊዎች እንደ ሀገር ጣላት የተፈረጁበት ሁኔታ ታስተውሏል በብልጽግና ደጋፊዎች ዘንድ ታስተውሱ ከሆነና ከዛም በላይ ያው አሁን በጣም አስቸጋሪ እኔ ፐርሰናሊ የሚያሰጋኝ ይሄ ምርጫ በተመለከተ ምናልባት እናንተን አመለካከት አላቀምና እስኪ እናንተን ማየት ፈልጋለሁ በአሁኑ ሰዓት እንደምታወቀው ሰው በሰላም መግባት የተሳነበት ወቅት ነው የኑሮ ውድነት በሀገሪቱ ላይ በከፋ ሁኔታ የተንሰራፋበት ነው በሀገር ውስጥ ያው በትግራይ ክልል ውስጥ ያለውም ጦርነት ውስጥ እንዳልቆመ የሚነገር በሰው የሚገደልበት ጊዜ ነው የጎረቤት ሀገራትም እንደዚሁ እና የፖለቲካ ፓርቲዎችም እንደዚሁ ሮሮ የሚያሰሙበት ነው አሁን በጉራጌ ክልልም መብታቸው አይከበርም በሚል የሚታሰሩ አባሎች አሉ በዚህ በኦሮሚያ ክልልም በተለያዩ ክልሎች እንደዚህ አይነት ነገሮች አሉና ምን አይነት ምርጫ ነው ሊካሄድ የሚችለው ሚለው ጥያቄ አስነሳብኛል። እነዚህ ነገሮች እነዚህ ሁሉ ችግሮች ይዞ ወደ ምርጫ መሄዱ ምን አይነት ምርጫ ነው ለናካሄድ የሚችለው ሚለው እንዴት ታዩታላችሁ? ምናልባት ከስኪ ካንተ ጀምርሶ
ቀደም ያልኩትም ምርጫ 100% የተሳካ ምርጫ አንተም ገና በጀምሩ ነው እንት ያለው አይደል? ስለዚህ በተለያየ ቦታ ላይ ችግሮች ይኖራሉ። ያንን ችግር እየተቋቋምክ አልኩ እንደካ 50-60% እንኳን የምርጫው እንትን ከተሳካ ለሚቀጥለው ደግሞ እየተሻሻለ እንትን ይያለ ይመጣል በሚለው ነው እንትን ምለው። ምክንያቱም በአንዴ ሁሉን ነገር እንትን ልታረጋግጭ ደሞ ያ አሁን ያ እንትን ደሞ ከተውከ ደሞ የባሰ በተራዘመ ቁጥር ደሞ ሌላ ችግር ነው የሚመጣው። አሁን እቺ እንኳን በኮቪድ ምክንያት እንትን ተራዘመ ተብሎ ስንት ወጣውረድ ነበር አለ እንዴ?
እስከንደር ምን ትላለህ?
እኔ እንኳን እምለው ማዩ የግድ አንደኛ ይሄ መንግስት በህዝብ የተመረጠ አይደል? ስለዚህ የግድ በህዝብ የተመረጠ ቢያንስ የሽግግር መንግስት በህዝብ በፓርቲዎች በጋራ ስምምነት የተቋቋመ የሽግግር መንግስት ቢሆን እንኳን አንተ ያልከው ስጋት ስላለ ብለ ማራዝ ምናምን ይህ መንግስት በህዝብ ዕውቅና ግንቶ ስልጣን ላይ ወጣ አይደል? ያላደ ከዛ ውስጥ ይወጣ ነው። እንደገና አሁንም ስትራክቸሩ ብዙዎች ነገሮች ህገ መንግስቱ ያው ነው። እንደገና በመላ ዓለም ላይም ያሉት ወይም በተለያየ አካባቢ ይሄንን መንግስት ወክለው የሽግግሩን ይሄንን መንግስት ሪፎርሙን ወክለው በስልጣን ላይምና በተለያየ ቦታ ላይ ፖለቲካ ውሳኔ ላይ ያሉ ሰዎች የዝግጁ ያድግ መሰረት ያሉ ሰዎች ናቸው። ለዛም ነው አሁን አማራም የሚገደል ከክልሉ ጣብሎ የሚል እልቂት ያለው የትግራይ ላይም ያለው ትነግ የጅውላ ውጥንቅጥ ዋናው ችግሩ እነዛው የዛው ስርዓትና የገ መንግስቱ ችግር ነው።
ስለዚህ ምርጫ
መካሄድ አለበት። ግን ያ ብቻ ሳይሆን እኔ አንተን ምርጫው ቢካሄድም ያለፉት 5 ጊዜ ከተካሄዱት ምርጫዎች የተለየ እንደሚሆን ፍንጭ አለ። አንደኛ የህዝቡ የፖለቲካ ተሳትፎ የፖለቲካ ንቃት በጣም ጨምሯል። የፖለቲካ ተፎካካሪ ድርጅቶችንም ጨምሯል።
በምን መልኩ ምናልባት እንዴት ነው አሁን ተጨምሯል ስትል
ማስረጃ?
ኖ ሚታዩ አሁን ካልከው አንጻር ጎጠኝነት የተስፋፋበት ጊዜ ሆኗል
ነው። ግን ያ የዛን ችግር ህዝቡ አውቆታል። አሁን ለምሳሌ ጎጠኝነት አለ የተስፋፋበት ነው። የዛን ችግር ህዝቡ ተረድቶ በሶሻል ሚዲያ በመንግስት ሚዲያም በሌላው አሁን ራሱ ብልጽግና እኮ አሁንም የብሔር ፖለቲካ ነው። የአፋር ብልጽግና አለ፣ የአማራ ብልጽግና አለ። ስለዚህ እሱ ራሱ ችግር ውስጥ ነው። ስለዚህ የግድ ስድስተኛው ዙር ምርጫ ችግርም ቢኖረው ከችግሩ ጋር በጥቂት ያው አንዳንድ ችግሮችም ቢኖሩ ያም ቢኖሩ ምርጫው መካሄዱ ወሳኝ ነው የሚል ነገር
ያላችሁትን እንጋራለሁ። ምርጫ መካሄድ አለበት፣ ግን ከዛ በፊት ቅድሚያ መደረግ የነበረው ያለባቸው ነገሮች መደረግ አለባቸው የሚለውን ምናልባት ያስማማናል። እነዚህ ነገሮች መጀመሪያ ላይ ገለጽናቸው ችግሮችን ማቅለል የሚቻልበትን የመንግስት ኃላፊነት ነው ብዬ አስባለሁ። ከመንግስት በላይ
ምርጫ ቦርድም ያው እንግዲህ በብርቱካንን ካላት
ከቀድሞ ወደ
ልምድና አቋም እንደምላ እንትን መጥሽ መደመድ አይደለች።
እስኪ እንግዲህ እንዳላችሁ እናስባለን። ምናልባት ጊዜያችን ብዙ ማውራት እንችል ነበር። ምናልባት አጠር ያለ ሙዚቃ ሰምተን ወደ ሌሎች ፕሮግራሞች እንሄዳለን። አድማጮቻችን በ0819100 ላይ ሐሳባችሁን እንድታካፍሉ እንጠይቃለን። ሙዚቃውን ሰምተን ተመልሰን እንገናኛለን። በሌሎች ፕሮግራሞቻችን አብራችሁ ቆዩ። የተመላለ
Zora de hu Hagen Lanchi be ye wolon de che
አድማጮቻችን የምትከታተሉት በስቶኮልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። ከዚህ በመቀጠል የሁድ ጨዋታ ፕሮግራም በበረከት ንጉሴ በተዘጋጀውን እናሰማለን።
ሶክራተስ ዘኢትዮጵያ በረከት ንጉሴ በክርክር ማሸነፍ የማይችል ሰው የጉልበትና የሐሜት ጥገኛ ይሆናል። ሶክራተስ ብዙ ሰዎች በሕይወታችሁ አስተውላችሁ ከሆነ ነፍስ ያለው ሐሳብ ይዘው ቀርበው ሊረቷችሁ ካልቻሉ ወይ በስድብ ሊያሸማቅቋችሁ ሞክራሉ ወይ ቋላችሁ በማውራት ያሸነፏችሁ ሊመስሉ ይጥራሉ። ይህንን ያለው ማን ነው እንዳትሉ ሶክራተስ በጣም ደግ ለተቸገረ ሐሳቡን የሚሰጥ ለተጨነቀ ሐሳቡን የሚሰጥ ምን አለፋችሁ ሐሳብ የሚሰጥና ሐሳብ የሚሸጥ የሐሳብ ሰው ነበር። ሶክራተስ የሰፈራችን ሰው ሲጋራ እንኳን በዱቤ ሲወስድ ለባለ ሱቁ የነዳ ሐሳብ ይሰጣል። ባለ ሱቁ ከማላይኖቹን አፍጥጦ በተመስጦ ይከታተለዋል። ከዛም ሲጋራውን ዱቤ አይደለም ግብዣ ነው ይለዋል። የቤተ መጻሕፍት አስተዳዳሪ የነበሩት አባቱ ከሚያደንቋቸው የግሪክ ፍልስፎች አንዱን መዘው የልጃቸውን ስም ሶክራተስ አደረጉት። የስሙ ተጽዕኖ አድሮበት አደገ። ፍልስፍናንም ወደደ። ደካማ ሰዎች ካንተ ጋር ማውራት ሲያቆሙ ስላንተ ማውራት ይጀምራሉ። ይህንን ያለው ሶክራተስ ነው። የሰፈራችን ግድግዳ እንደማስተዋቂያ የተሞላው በሶክራተስ ንግግር ነው። መንደራችን በእውቀትና በእውነት እንደ አሽዋና ሲሚንቶ አብኩቶ ሊገነባት ላይታች ብሏል። ከሌሊን በላይ ስለ ትምህርት ጥቅም አስተምሯል። የሰፈራችን ልጆች የኮሌጅ ደጃፍ ሲረግጡ የውቀት ማማ ላይ ሲወጡ እንደኛ በውቀት ጦት አልሟሙም ነበርና ጠየቁ። ግን ጥያቄያቸው ቅንነት ሳይሆን ምቀኝነት ነበረበት። ሶክራተስን ጠየቁት፣ አፋጠጡት። አንተ ማን ነህ አሉት። ሶክራተስ የግሪኩ ነው ወይስ የኢትዮጵያው ብለው አላገጡበት። ትንሽ ውቀት አገር ታጠፋለች ብሎ ከሐሳባቸው ሊያመልጥ ሲል ሐሳብህም ስምህም የሰው ነው ራስህን ሁን ይያሉ ተከተሉት አሳደዱት እየተጠቋቆሙ አላኖራሉት የተውሶ ስም የተውሶ ፍልስፍና የሚል ዘፈን አዜሙበት በየመንገዱ ሲሄድ ጻናቶች ተሰብስበው ያዜሙ አሳበዱት አባረሩት ጠፋላቸው ከኛ ሰፈር በስደት ወደ ቦሌ ሰፈር ተጉዞ የጎዳና ህይወትና የጎዳና ላይ ፍልስፍና ጀመረ መንገደኛው ቆም ብሎ የሚሰማው እንደ ጥንታይቷ አቴንስ ሰዎችን ሰብስቦ ድምጹን ከፍ አድርጎ የሚሰብክ ፈላስፋ ሆነ ተንፈላስፈና ተፈላስፈህ እኖራለሁ ካልክ ምቀኛ ታበዛል ምቀኝነትኛ ውስጥ ሳይሆን ያለው እኛ ነን ምቀኝነት ውስጥ ያለ ነው ምቀኝነትና እኛና ምቀኝነት አጥንትና ስጋ ጸጉርና ማበጠሪያ ሆነናል ተጋብተናል ተጣብቀናል ከዚህ ተፋቱ ሀገራችንን ወደ ኋላ እንደ ግመል ሽንት ያፈሰሳት እንደ ካሮት ወደ ታች የቀበራት ምቀኝነት ነው ምቀኝነትን በጦር ውጉት ሶክራተስ ዳግም ገነነ ስሙ በማህበራዊ ሚዲያዎች ላይ ናኘ የተቆራረጡ ቪዲዮዎች እየታዩ ተከታዮቹ በረከቱ ሶክራተስ በኢትዮጵያ ምድር ዳግም ተፈጠረ ተባለለት ማህበራዊ ሚዲያዎች የክፋት ማሰራጫ ስፍራዎች ናቸው አለ ሶክራተስ ተሰብስበው ለሚሰማው ህዝብ በጎ ነገር ይዘ ብትቀርብ በዙሪያ ያሉ ሰዎች በቅናት እንቅልፍ ያጣሉ ለዚህም ተደብቀው ይከታተሉሃል ተደብቀው ያጠቁሃል ምቀኝነት በሽታ ነው ምቀኝነት ደግነትን ኮረጆ ገልብጦ እንኳ አያሸንፈው ህዝቡ በሳቅና በጭብጨባ ያጀበዋል ያደንቀዋል የኢትዮጵያ ፍልስፍና ከወደቀበት ተነሳ ተባለ ዳግማዊ ዘርዓ ያዕቆብ ተባለ ሶክራተስ የኢትዮጵያን ፖለቲካ ሲተች ደግሞ በልጅነታችን ማትጋራኝ የሚባል ጨዋታ ነበር ልጆቹን ተሰብስበን ስንሄድ የወደቀቀ አንዱ ከተመለከተና ቀድሞ ባትጋራኝ ካለ ማንም አይካፈለው ብቻ ቀድሞ ባትጋራኝ ይበል ብቻውን ያገኘውን ነገር ፈላጭ ወራጭ ሆነበታል ፖለቲካችን እንደ ልጅ ጨዋታ ቀድሞ በያዘው ሰው ባትጋራኝ የብቸኝነት ባለቤት ላይ ነው የባትጋራኝ ፖለቲካ ባለጌ ነው አለ ጮክ ብሎ ለፍልስፍናው ታምኖ ምቾትን ተጠይፎ ያድናቂዎቹን እርዳታ ወግዱልኝ ብሎ በጎዳና ህይወት ፖለቲካን ማህበረሰቡን ሲተች እውነትን ሲፈልግ ትችትን ከሚፈሩ ሲሰደብ ይውላል ያመሻል የሶክራተስ የላስቲክ የጎዳና ቤት በአንድ ዱካካ ምሽት የሰዎች ጥላ ወረራት ማን ነው እያለ ወጣ ቦክስና እርግጫ ተቀበለው በቦክስ እየነረቱ ከመሬት አንደባለሉት ረነማናችሁ አለ ሶስት ናቸው ሁለቱ ግራ ቀኝ ቆመው ይመለከቱታል አንዱ አስተኝቶ ይረግጧል ሶክራተስ ተዝለፍልፎ አቀማነሰ ምን አደረግኳችሁ እናንተ ያሳብ ጠላቶች ወደ ቆሙ ሰዎች እየተመለከተ ማናችሁ ምንድነው ከኔ የምትፈልጉት ጮኸ ሰሚ ግን አላገኘም ደብዳቤው ደብዳባውን ገታድሮ ቆሞ ሶክራተስ ሶስቱንም በቆሰሉ አይኖቹ ተመለከታቸው የሚደበድበው ግን አንዱ ብቻ ነው ደብዳቤው ወደ ሶክራተስ ተጋብዶ አንተን ባትጋሩኝ ብያቸው እኮ ነው ብሎ በንግግርና በቦክስ አጣደፈው በሶክራተስ ደም የላስቲክ ቤቷ ደጃፍ ራሰች አሁን ተግባቡ እየቆየ አከባቢው በሰው መሞላቱን ያስተዋለው እልፍ ጫማዎች እየከበቡት ሲመጡ ነበር እሱ ግን ላይመለስ እየሄደ ነበር መልካም ለተሰንበት
አድማጮቻችን የበረከት ንጉሴን መጣጥፍ እንደወደዳችሁ ተስፋ እናደርጋለን። ምናልባት አጠር ያለ ሙዚቃ ሰምተን ከ11 ሰዓቱ ዜና በኋላ በተለያዩ ርዕሶች እንገናኛለን። ሙዚቃውን አድምጡ። ከ11 ሰዓቱ ዜና በኋላ በተለያዩ ርዕሶች ላይ ውይይት ለምናደርግ አብራችሁን ቆዩያን። ሙዚቃውን ተጋብዙልን።
እንደምናረፈዳችሁ አድማጮች ከረፋዱ 11 ሰዓት ሆኗል። ከኢትዮጵያ ድምጽ ሬዲዮ ሳምንታ በዜናዎች ከተለያዩ ይሰማሉ። የወልቃይት ጠገዴ ራያ ህዝብ ነጻ ወጥቷል፣ ከዚህ በኋላ ወደ ባርነት አይመለሱም ሲሉ የአማራ ክልል ርዕሰ መስተዳድር አቶ አገኘው ተሻገር ተናገሩ። ከወልቃይት ጠገዴ ሰቲት ሁመራ ተፈናቅለው በስደት የሚኖሩ ዜጎች ወደ ሀገራቸው እንዲመለሱ ርዕሰ መስተዳድሩ ጥሪ አቀረበዋል። ትህነግ ትንኮሳ የጀመረበት ቀን ዝክረ ጥቅምት 24 ባሳለፍነው ሳምንት በጠገዴ ቀራቀር ከተማ ታስቦ ውሏል። በአማራ ህዝብ ላይ ትንኮሳ የጀመረው ትህነግ በተመሰረተበት ቀን ድል ሆኖ ለዘመናት ታፍኖ የኖረው የወልቃይት ጠገዴ ህዝብ ድሉን አክብሮታል ተብሏል። በዝክረ በዓሉ ቀን የተገኙት የአማራ ክልል ርዕሰ መስተዳድር አገኘው ተሻገር ጸረ ህዝብና ጸረ አማራ የነበረው ትህነግ ተሸንፎ በመገናኘታችን እንኳን ደስ ያለን ብለዋል። የወልቃይትና ጠገዴ ራያ ጉዳይ የአማራን ህዝብ መስበሪያ ተደርገው ሲቆጠሩ እንደቆዩ ተናገሩት ርዕሰ መስተዳድሩ የህዝቦች ጥያቄ በሰላማዊ መንገድ እንዲፈታ ጥረት ቢደረግም የትህነግ ቡድን ሳይቀበለው መቅረቱን አስተዋሰዋል። በሐሳብ ሲረቱ በእብሪት ይሄዱ እንደነበርም ተናግረዋል። ትህነግ ውጊያ በከፈተበት ወቅት የጠገዴ አርማጭሆና የጠገዴ ሚሊሻ የፈጸመው ጀብዱ የማይረሳ መሆኑን ተናግረዋል። ውጊያው በተቀናጀ አመራር እንደተመራ አስታውሰዋል። በዚያ ውጊያ የማይታመን ጀግንነት ታይቶ የማይታወቅ ወንድነት የታየበት ነበር ብለዋል አቶ አገኘው ተሻገር። ውጊያው አማራን ማንበርከክ እንደማይቻል ያሳየንበትም ነው ያሉት። የተዋጋነው ራሳችንን ለመከላከልና ለአርባ ዓመታት የተቀማነውን አማራነት ማንነታችንን ለማስመለስ ነው ብለዋል ርዕሰ መስተዳድሩ። በዘመቻው የአማራ ህዝብ አንድነት መሳተፉን የተናገሩት ርዕሰ መስተዳድሩ የክልሉ ባለሀብቶች ያልተቆጠበ ድጋፍ ማድረጋቸውንም ተናግረዋል። ለወልቃይት ጠገዴና ሰቲት ሁመራ ለራያ ህዝብ አስፈላጊው ድጋፍ እንደሚደረግም ተናግረዋል። ህዝቡ ከአሁን በኋላ ነጻ ወጥቷል፣ ከአሁን በኋላ ወደ ባርነትም አይመለስም ብለዋል አቶ አገኘው ተሻገር። የጁንታው መደምሰስ ለምስራቅ አፍሪካ ሰላምና መረጋጋት አይነተኛ ሚና አለው ሲሉ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ተናገሩ። የጁንታው መደምሰስ ለምስራቅ አፍሪካ ሰላምና መረጋጋት አይነተኛ ሚና አለው ብለዋል ፕሬዝዳንቱ። የህወሓት ቡድን በሰሜን እዝ ላይ ጥቃት መፈጸሙ የእብደት ተግባር መሆኑን የገለጹት አቶ ኢሳያስ አፈወርቂ የቡድኑ ዓላማ የሰሜን እዝ ብቻ ሳይሆን የኤርትራ መንግስትንም ለመቀየር ፍላጎት ነበረው ብለዋል። የሰሜን እዝ ላይ ጥቃት በመፈጸም የሚገደለውን በመግደልና የሚማረከውን በመማረክ ወይም ደግሞ እጁን ሰጥቷል ብሎ ካወጀ በኋላ ወደ አዲስ አበባ መግባት፣ እግረ መንገዳቸው ከተሳካላቸው ደግሞ አስመራ ያለውን መንግስት ለመቀየር ነበር የህወሓት ዓላማ ብለዋል አቶ ኢሳያስ። ህወሓት የተሳሳተ የጦርነት ቀመር በመውሰድና የቀደመውን አስተሳሰብ ለመጫን በመሞከሩ አሁን ላለበት ደረጃ መድረሱን የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አብራርተዋል። የህወሓት ቡድን ወደ ስልጣን ከመጣ ወዲህ ዘርን መሰረት ያደረገ የጥላቻ ፖለቲካ ላይ በማተኮሩ ሀገሪቱ ችግር ውስጥ እንድትገባ ከፍተኛ ስራዎች መሰራቱን ገልጸዋል። ይሁንና ፕሬዝዳንቱ በርካታ ዓለም አቀፍ ሀገሮች የኤርትራ መንግስት ሚና በትግራይ ውስጥ ያለው ስላለው ጉዳይ አለመናገራቸውን ዘግበዋል። የአማጺው ህወሓት ቡድን ከመንግስት ጋር ሰላም ስምምነት ለማድረግ 8 ቅድመ ሁኔታዎች እንዳስቀመጠ ሮይተርስ ዘግቧል። ቅድመ ሁኔታዎቹ ለድምጽ ወያኔ በትግርኛ የተናገሩት የቀድሞ የትግራይ ክልል ቃል አቀባይ ሊያ ካሳ ናቸው። ከቅድመ ሁኔታዎቹ መካከል ዓለም አቀፍ አሸማጋይ ይሰየም፣ የትግራይ ጊዜያዊ አስተዳደር ይነሳ፣ የኤርትራ ጦር ሙሉ በሙሉ ከትግራይ ይውጣና ክልሉ በሙሉ ለሰብአዊ እርዳታ ክፍት መሆን አለበት የሚሉ እንደሚገኙበት ተዘግቧል። ሱዳን በድንበር አካባቢ በጠባጫሪነት ተግባሯን እንደገፋችበት ውጭ ጉዳይ ሚኒስቴር ሰሞኑን አስታውቋል። በሁለቱ ሀገሮች መካከል ግጭት ከተቀሰቀሰ ሁለቱ ህዝቦች ክፉኛ እንደሚጎዱ መግለጫ አስጠንቅቋል። ሱዳን ወረራ በመፈጸም ቀደም ያሉ ስምምነቶች እንደጣሰች የጠቀሰው መግለጫው ሱዳን ራሷ ወራሪ ሆና ሳለ በኢትዮጵያ ላይ የተሳሳተ መረጃ እያሰራጨች እንደሆነ ገልጧል። ሱዳን ከድርጊቷ እንድትቆጠብ የአፍሪካ ሀገራት እንዲመክሩም የኢትዮጵያው የውጭ ጉዳይ ሚኒስቴር ጥሪ አቅርቧል። ምርጫ ቦርድ የመራጮች ትምህርት ለሚሰጡ 57 ሀገር በቀል ሲቪል ማህበራት ፈቃድ እንደሰጠ አስታውቋል። ቦርዱ ለቀጣዩ ሀገር አቀፍ ምርጫ ድምጽ ሰጪዎች ትምህርት ለሚሰጡ ሲቪል ማህበራት እውቅና ሲሰጥ ያውኑ ሶስተኛ ዙር መሆኑ ተዘግቧል። አሜሪካ ለኢትዮጵያ ቀደም ሲል ያገደችው የገንዘብ እርዳታ ከእንግዲህ ከህዳሴ ግድብ ጋር እንደማያያዝ መወሰኗን አሶሺየትድ ፕሬስ ዘግቧል። ያ ማለት ግን በቀድሞ ፕሬዝዳንት ዶናልድ ትራምፕ የታገደ 272 ሚሊዮን ዶላር የልማትና የጸጥታ ድጋፍ በቀጥታ ይለቀቃል ማለት እንዳልሆነ የሀገሪቱን የውጭ ጉዳይ መስሪያ ቤት መናገሩን ዘገባው ጠቅሷል። የእርዳታ እገዳው አሁን በሀገሪቱ ካሉት አዳዲስ ክስተቶች ጋር እንዲያያዝ ተደርጓል ተብሏል። መከላከያ ሚኒስቴር ዋዜማ ሬዲዮ የሐሰት መረጃ አሰራጭቶብኛል ሲል በማህበራዊ ትስስር ገጹ ባሰራጨው መረጃ ጠቅሷል። ሚኒስቴሩ አንዳንድ ተቋማት ከንግድ ባንክ ወደ ሌላ ባንክ ሂሳባቸውን እንዳዛወሩ ዋዜማ ያሰራጨው ዘገባ የተሳሳተ ነው፣ የተዛወረ የባንክ ሂሳብ የለም ብለዋል የሚኒስቴሩ ኢንዶክትሪኔሽን መምሪያ ኃላፊ ሜጀር ጀነራል መሐመድ ተሰማ። ሚኒስቴሩ ዋዜማን በሕግ እንደሚጠይቅም ኃላፊው ተናግረዋል። ሰሞኑ ጀምሮ በመላው ትግራይ ክልል የኤሌክትሪክ ኃይል ሙሉ በሙሉ እንደተቋረጠ ፋና ብሮድካስት ዘግቧል። የኤሌክትሪክ አገልግሎት የተቋረጠው የአማጺው ህወሓት ኃይሎች ካላማጣ በመሆኒ በኩል ወደ መቀሌ በተዘረጋው ከፍተኛ የኤሌክትሪክ ማስተላለፊያ መስመር ላይ ባደረሱት ጥቃት ነው ተብሏል። ጥቃቱ የደረሰው አዲጉዶም በተባለ ቦታ መሆኑ ተዘግቧል። ቅርቡ ጨረታ ለሚወጣባቸው ሁለት የኢትዮ ቴሌኮም አገልግሎት ፈቃዶች እስካሁን ከተጫራቾች የተሰበሰበ የጨረታ ሰነድ እንደሌለ ኢትዮጵያ ኮሚኒኬሽን ባለስልጣን በትዊተር ገጹ በመግለጽ ሰሞኑን የተሰራጩ አንዳንድ መረጃዎችን አስተባብሏል። ለመጨረሻ ዙር ውድድርም ተጫራቾች ገና አልተመረጡም፣ ከውድድር ውጭ የተደረገ ኩባንያ ወይም የተሰረዘ ጨረታ የለም ብሏል ባለስልጣኑ። ተጫራቾች የጨረታ ሰነዳቸው እንዲያስገቡ ጥሪ ለማድረግም ዝግጅት ላይ እንደሆነ ባለስልጣኑ ጨምሮ አስታውቋል። ስዊድን ለኢትዮጵያ ህጻናት የሚውል የ6 ሚሊዮን ዶላር ድጋፍ አድርጋለች። በስዊድን ኢትዮጵያ አምባሳደር ሃንስ ሄንሪክ ሊንኩዊስት እና የዩኒሴፍ ኢትዮጵያ ተወካይ አዴል ኮደር የተመራው ቡድን በተለይ በአማራ ክልል የቻግኒ ስደተኞች ካምፕን ጎብኝቷል። ካምፑ ከቤኒሻንጉል ክልል በመተከል ዞን በግጭት ሰበብ የተፈናቀሉ 43,000 ዜጎች ተጠልለው የሚገኙበት መሆኑ ታውቋል። ዩኒሴፍን የሰብአዊ እርዳታ ጥሪ ተከትሎ ስዊድን ለኢትዮጵያውያን ህጻናት የሚውል የ6 ሚሊዮን ዶላር ድጋፍ ማድረጓን በአዲስ አበባ ከሚገኘው የስዊድን ኤምባሲ የተገኘ መረጃ ያመለክታል። የዓለም ሎሬት ዶክተር ጥበበ የማነ ብርሃን ማረፋቸው ተዘግቧል። የዓለም ሎሬት ዶክተር ጥበበ የማነ ብርሃን በሕክምና ሙያ በሀገር ሽማግሌነት በእርዳታ አስተባባሪነትና በእርቀ ሰላም ኮሚሽን አባልነት ሀገራቸውን ማገልገላቸው ተዘግቧል። የጤና ሚኒስትር የዓለም ሎሬት ዶክተር ጥበበ የማነ ብርሃን ህልፈተ ህይወት የተሰማውን ሀዘን ገልጾ ህይወታቸው በኮቪድ-19 ምክንያት ማለፉን አስታውቋል። በመጨረሻም የፈንቅል ሊቀመንበር የነበረው የማነ ንጉሴ ትግራይ ውስጥ መገደሉ ተዘግቧል። መምህር የማንና ሁለት አብሮት የነበሩ የመከላከያ አባላትም ሲገደሉ የተገደሉትም በመቀሌ በቅርብ ርቀት የምትገኘው በህዋነ በተባለች ቦታዎች ላይ ምናልባትም በህዋ ታጣቂዎች ሳይሆን እንዳልቀረ ተዘግቧል። የሳምንቱ አበይት ዜናዎች እነዚህ ነበሩ። ከቀሪ ፕሮግራሞች ጋር መልካም ቆይታ።
አድማጮቻችን ተመልሰናል ከዜና በኋላ። ቀደም ሲል የሰማችሁት ሙዚቃ የጸጋዬሽቱ ሙዚቃ እንደወደዳችሁ ተስፋ እናደርጋለን። ምናልባት አጠር ያለ አንድ በኤርትራን በተመለከተ አንድ ጉዳይ ውይይት ካደረግን በኋላ ምናልባት አብራችሁን ከቆያችሁ የአቶ ታዲዮስ ታንቱን ኢንተርቪው ከእስክንድርያ ያደረገውን የአቶ ታዲዮስ ታንቱን እንደምትከታተሉ ተስፋ እናደርጋለን። ከዛ በፊት ግን ምናልባት ሁለታችሁም እስክንድርና መርሶ የኤርትራው መሪ ኢሳያስ አፈወርቂ ብዙም ጊዜ ቃለ መጠይቅ አያደርጉም። ይሄ በቅርብ የተደረገው ምናልባት ከረጅም ጊዜ በኋላ የመጀመሪያው ሊሆን ይችላልና ፕሬዝዳንት ኢሳያስ በተለይ ኢትዮጵያ ላይ የነበረውን የዘር ተኮር ፖለቲካን በተመለከተ ጋዜጠኛው ጋር ያደረጉት ቆይታ ነበር። በተለያዩ ርዕሶችን አንስተዋል። አንደኛው የኢትዮጵያን ፖለቲካ በተመለከተ ነው። ያም የዘር ተኮር ፖለቲካን በተመለከተ ዝርዝር መረጃዎችን አውጥተዋል። ከዛም የተለያዩ ሐሳቦችን አንስተዋል። ምናልባት እስክንድር የሳቸውን ኢንተርቪው እንዴት አገኘው?
እንግዲህ ያው እንደሚታወቀው ብዙ ጊዜ አይሰጡም እንደዚህ ጋዜጣዊ መግለጫ ምናምን አይሰጡም። ግን ይሄም ኢትዮጵያን ትህነ ግን በተመለከተ ትንሽ ተናግረዋል። ከደብረ ጽዮን ጋር በተለያየ በአንድ አጋጣሚ ተገናኝተው ሊያናግራቸው ሞክሮም ለእሱም ይህ ማሸበራችሁንና የሴራ ፖለቲካ ካልተዋችሁ በሚል ይህንን አቁሙ ብለው እንዳላናገሯቸው ተናግረዋል። ከዛም ከዚህ ቀደም የተናገሩት መለስ የህገ መንግስቱን ረቂቅ ሪቫይዝ እንዲገመግም ሰጥተውት እንደነበርና ይህ የብሔርና የቋንቋ ፌዴራሊዝም ፖለቲካ ኢትዮጵያን እንደሚያጠፋት ለሀገሪቷ የተቀበረ ፈንጂ ነው ብለው እንደነገሩት በዚህም ኢንተርቪያቸው አንስተውታል። ነገር ግን እኔ በዚህ አጋጣሚ አሁንም ጠቅላይ ሚኒስትሩን ስለ ኢትዮጵያን መንግስት ስለሚቀርቡ አሁንም የብሔር ፖለቲካና የቋንቋ ፌዴራሊዝም ላይ ያንኑ አመለካከታቸውን እንዲመክሩ በዚህ እንደ ሐሳብም አሁንም ፈንጂ ነው ለኢትዮጵያ እንደዚህ የመበታተ ያደረሳት ያን መሆኑንና ትግራይ እንደ ሉዓላዊ ሀገር ያዙኝ ልቀቁኝ ግጠሙኝ ብላ እንደነበር ኤርትራን በተወንጫፊ ሚሳኤል ባህር ዳርንም ማዕከላዊ ፌዴራል መንግስትንም ና ግጠመኝ ሲል የነበረ በአስር ቀን ውስጥ በየምሽጉ እንደገናም በገዳም ውስጥ ቤተክርስቲያን ውስጥ በተለያየ ቦታ እንዳይሆን ሆኖ ጦርነቱ ተራራን ያንቀጠቀጠ የሚለው ተራራ ስር ተወሽቆ እየተጎተተ እንደወጣ ተናግረው በዚህ እነዚህ ዋናውና ነጥቦች እነዚህ ናቸው እንግዲህ በዚህ ዙሪያ ላይ ነው የተናገሩትና አመሰግናለሁ።
ምናልባት እንደው ይሄ መግለጫ መስጠት ያስፈልጋቸው ምክንያቱ ምንድነው ብላችሁ ታስባላችሁ? በዚህ ወቅት ላይ በተለይም ፕሬዚደንቱ የተለያዩ ሪሶርሶችን ከዚህም በላይ የተለያዩ ሪሶርሶችን አስተዋል በትግራይ ላይ እየተካሄደ ያለውን ጦርነት ያለማለቁን ራሳቸው በቃላቸው ተናግረዋል። ከዛም ባለፈ ጠቅላይ ሚኒስትሩን ራሱ የኢትዮጵያን ጠቅላይ ሚኒስትር አብይ አህመድን ሳይቀር ስሜታዊ ናቸው ችኩል ናቸው የሚል ነገር ተናግረዋል። ምናልባት ይሄ የሁለቱን መሪዎች ግንኙነት ሊያሻክር ይችላል ወይስ ያለው ነገር ምንድነው? እንደው በእናንተ እይታ ምንድነው?
እኔ አልሰማሁም። እኔም
አልሰማሁም።
አዎ ያልሰማነውን አየህ እንትን ለማለት ለኔ ከብደኛል።
ደብረጽዮንን አነጋግረዋለሁ ምናን ያሉትና ያው አንዳንድ ድርድርም ንወያምን በሚልበት ጊዜ ኢሳያስ ፕሬዝዳንት ኢሳያስ ያሉት ውይይትም ካስፈለገ መደራደርም ካስፈለገ ከፌደራል መንግስት ጋር ነው እንጂ ከክልል መንግስት እንትን ጋር አናረግ እንትን
ውይይት አናረግ
አናረግ ምናምን ብለዋል።
ያው
እስክንድር ያለው ነው እንትን ማለት
መልካም እንግዲህ
ምናልባት ይሄ ደሞ አሁን መግለጫ መስጠት ያስፈልጋቸው ምክንያቱም እንግዲህ አሁን ብዙ ጊዜ እነኚህ ዲያስፖራ እንትኖች የወያኔ እነኚህ ዲጂታል ወያኔዎች ኢቭን በሄድክበት ቦታ የነሱ ደጋፊዎች በዚህ ጦርነት ላይ በቃ ሻቢያ ነው እንደዚህ ያደረገው ኢሳያስ ነው እንደዚህ ያደረገው ልክ በቃ ኢትዮጵያ ምንም ሌላ አይነት የጦርነት እንትን መከላከያው ምንም ነገር እንደማይችልና ሁሉ ነገር በኢሳያስ እንት እንደምትናገረው ስለሚያወሩ ምናልባት ያንን ለዛ ነው
ያን ለማርከፍ ተፈልጎ ሊሆን ይችላል።
ለማርከፍ ነው ማለት ነው። የኢትዮጵያ መንግስት ኮለን ለእናንተ አንሶ አይደለም እኛ እንደማንበቁ
አሁንም በርግጥ መግባታቸውን በይፋ እንትናቸው አንተናገሩ ማለት ያው
እንትን ለኢሳያስ ምክንያቱም የኤርትራ መንግስት ልክ የኢትዮጵያ እንትን እንደ ሪሞት ኮንትሮል እንትን የሚያረጋቸው አርጎ ነው የሚቆ እንትን እነሱ የሚያወሩት
ያው
ኢታል እንትኖቹ እና ያንን ነው ምናልባት ያንን ለማርገብ
ይሆናል። መልካም እንግዲህ
ወደሚቀጥለው
አው ያለን ፕሮግራም ይሄ ነው። ምናልባት የሚቀጥለውን ኢንተርቪው ተከታተሉ። አብራችሁን ስለቆያችሁ እናመሰግናለን። ቆይታችሁ ቤት መልካም እንደሚሆን ከዚህ ኢንተርቪው እንደሚሆን ተስፋ እናደርጋለን። አው በሚቀጥለው ሳምንትም የሚቀጥል ይሆናል። ይሄን አድምጡና በሚቀጥለው ሳምንት ደግሞ ቀጣዩን የምትከታተሉ ይሆናል። አብራችሁን ቆዩ።
ታውታው ፈቃደኛ በመሆኑ በእኔም በአድማጮቻችንም ስም በሁላችንም በኢትዮጵያ ሬዲዮ ስቶክሆልም በሚገኘው በኢትዮጵያ ሬዲዮ ስም ከፍተኛ ምስጋና አቀርባለሁ።
እሺ እሺ። እኔም አመሰግናለሁ። እሺ።
ከዛ ያው እንደሚታወቀው እርሶ በጋዜጠኝነት የታሪክ ጽሑፍን በመጻፍ በይበልጥ ባለፈው 27 ዓመት ውስጥ መንግስትን በመተቸት አስተያየት በመስጠት የመንግስት ስርዓት እንዴት በመሆን እንዳለበት የብሔር ፌደራሊዝምን በተመለከተ እንደዚህ አንዳንድ ጽሑፍ በመጻፎ ባለፈው በህወሓት መንግስት ከፍተኛ በኢትዮጵያን ብዙ ሰዎች ላይ ብዙ ነገር እንደደረሰ እናቃለን። በዛ ላይም በሰብአዊ ጥፋት ከደረሰባቸው ተለያየ ፍቅም እንግሊዝ እንደደረሰበት እናቃለን። አሁንም አስተያየት ላይ የጽሑፎች ጽፋሉ በሚዲያ ላይ ንግግር ያደርጋሉ። ጥያቄን የምጀምረው እንደው ባለፈው 27 ዓመት የነበረውን ሁኔታ ያውቃሉ በጥልቅ የፖለቲካው ሂደት። አሁን ደግሞ በዚህ 3 ዓመት ውስጥ ያለው የፖለቲካ ሂደት አለ። እሁን ከትህነግ ወያኔ ወደ መቃብር መግባት በስተቀር ትክክለኛ የፖለቲካ ለውጥ አለ ብለው ይገምታሉ ወይ? ባስተሳሰብም ካለፉት የተሻለ ነገር አለ ለውጥ አለ ብለው ይገምታሉ? በርሱ አስተሳሰብ
ገዢ የቀድሞ ቡድን ማለትም ወያኔ መደምሰሱ በግልጽ የሚታይ ነገር ነው። ነገር ግን አሁንም የተፈለገው የሀገሪቱን ዳርና ግንባር ሉዓላዊነቷን የሚያስከብር የህዝቡን አንድነት የሚያጠናክር ኢትዮጵያዊ ብሔርተኝነትን መልሶ እያንዳንዱ ኢትዮጵያዊ ተገንዝቦ በሰላም በአንድነት ለመኖር የሚያስችል ሁኔታ አልተፈጠረም። ስለዚህ ከቀድሞ የሚለየው በሰው ለውጥ ነው እንጂ አስተማማኝ የተፈለገው ሀገርንና ህዝብን ወደ እድገትና ብልጽግና የሚያደርስ ትክክለኛ መስመር የያዘ ለውጥ መጥቷል ብዬ ለመናገር በፍጹም አልችልም፣ አልመጣም እላለሁ።
እሺ፣ እንደዛ አልመጣም። እንደዚህ ከተባለ እንግዲህ ያው ባለፈው ስርዓትም የብሔር ፖለቲካ ነበረ፣ ከፍተኛ የሰብአዊ ጥሰት ነበር። በይበልጥ አማራንና ኦርቶዶክስን የማጥፋትም ሁኔታዎች ነበሩ በህገ መንግስት ላይ ሆኖ። አሁንም ያ ሁኔታዎች እየተካሄዱ ነው። ስለዚህ ምን መደረግ አለበት? ምንድነው እንደው የፍራፋ ምን መደረግ አለበት? የኢትዮጵያ ውጭም ያለው ዲያስፖራ በዚህ ዙሪያ ላይ ምን ማድረግ አለበት? መንግስትስ ምን ማድረግ አለበት?
እሺ፣ አሁንም ያው ነው። አሁንም ያው እንደ ቀድሞ ሁሉ በተለይ በአማራ ህዝብ ላይ የተለየ በደል፣ ጭቆናና መፈናቀል እየደረሰበት ነው። አሁንም ቢሆን ለኢትዮጵያ ኦርቶዶክስ ቤተ ክርስቲያን ተገቢው ክብር አልተሰጠም። ቤተ ክርስቲያናት አልፎ አልፎ የሚቃጠሉበትና የሚፈርሱበት ሁኔታ በግልጽ እየታየ ነው። ምዕመናንም፣ ካህናትም፣ ዲያቆናትም በአንዳንድ ክፍላተ ሀገር እየተገደሉ እንዳሉ እንሰማለን እናያለንም። ለዚህ መፍትሄው የህዝቡ አንድነት ነው። ህዝቡ አንድ ሆኖ ቆርጦ ከተነሳ እንኳንስ የራሱን ሀገር የአስተዳደር በደል ከመስቀየር አልፎ መላውን አፍሪካ ትክክለኛውን የስነ መንግስት መሪ ተከትሎ እንዲሄድ ለማድረግ የሚያስችል እምቅ የሰው ኃይል አለ። ነገር ግን ህዝቡ በአንድነት ሊነሳሳ አልቻለም፣ ፈቃደኛም አይደለም፣ መስዋዕትነት ለመክፈልም ዝግጁ አይደለም። በኔ ላይ በግሌ ካልደረሰብኝ የተፈለገው ይሁን ብሎ የተቀመጠ ይመስላል። ስለዚህ ደካማ ህብረተሰብ መንግስትን ኃያል እያደረገ ለመቀጠል ሁልጊዜም ይችላል የሚል ግምት አለኝ። ደካማ ህብረተሰብ፣ ደካማ ህዝብ፣ ደካማ ምሁራን፣ ደካማ ወጣቶች፣ ደካማ ሴቶች፣ ደካማ ህዝብ፣ በጥቅሉ ደካማ የሆነውንም መንግስት እንደ ጠንካራ ኃይል እያስገኘለት ራሱ ባርነትን በጸጋ ተቀብሎ የሚኖር ይሆናልና የህዝብ ብርታት ነው የሀገር አቅም የነጻነት የሉዓላዊነት ግብን ሊያስገኝ የሚችል ስለዚህ በእኔ አተያይ ምን መደረግ አለበት ላልከው በውጭ ሀገርም ያሉ በሀገር ውስጥም ያሉ ሀገሬ እየተበደለች ነው፣ ትክክለኛ አስተዳደር አልመጣም፣ መምጣት አለበት፣ ህዝቡ የትም ቦታ በሰላም መኖር አለበት፣ ትክክለኛ ህገ መንግስት መቀረጽ አለበት፣ እያንዳንዱ ኢትዮጵያዊ ሰርቶ በነጻነት የሚኖርበት ሁኔታ መምጣት አለበት ብሎ ስነ ልቦና ዝግጅት አድርጎ መነሳሳትና ሁኔታውን ለማስተካከል መስዋዕትነትን ለመክፈል ዝግጁ ሆኖ መገኘት አለበት ይላሉ።
እንደዛ ከሆነ እርሶ የህዝቡ መነሳሳት የህዝብ አንድነት እና ህዝብ ግን አሁንም መላ የኢትዮጵያ ህዝብ ባለፉት 27 ዓመታት በጠቅላላ እንችላለን በጥቂት ግለሰቦች በጥቂት ቡድኖች ትህነግ በሚባል ወያኔ ነው ሲበዘበዝ ይውላ ስነ ልቦና ጦርነት አስጠቃቂ በብሔር የተነሳ አስጠቃቂ የከፋፍ ለግዛው ሲደረግበት የነበረው ነገር ግን 27 ዓመት የተሰራው 27 ዓመት የተሰራው ይህ የፖለቲካ ኢትዮጵያን የበፈንሴራ ውጤት ነው ይሄ የሚሉ አሉ። ይሄ ውጤት ነው እና ህዝብን ወደ አንድ መቶ እንዲታገል ያላደረገው የሚሉ አሉ። በዚህ ላይ እንደገና አሁንም በስልጣን ላይ ያሉት የዛው ሪፎርም በሚል ሁኔታ የዛው ስለሆኑ የዛ ችግር ነው የሚሉ አሉ። እንዴት ያዩታል?
መቼ ምክንያት አይደለም ለስንፍናችን ሰበብ አያስፈልግም። ለፈሪነታችን ምንም ምክንያት እንደ ምክንያት ሊቀመጥ አይችልም። ቀድሞውኑ በ1983 ዓመተ ምህረት ከአንድ መንደር የወጡ ጥቂት ቡድኖች መጥተው 27 ዓመታትን በሙሉ ለ27 ዓመታት በሙሉ ሊገዙን የቻሉት በእኛ ድክመት ነው። የቀድሞ ጦር ኃይሎች የኢትዮጵያ ምድር ጦር፣ የኢትዮጵያ አየር ኃይልና የኢትዮጵያ ባህር ኃይል ኢትዮጵያን ከርተው ለህዝብ የገቡትን ቃለ መሐላ አፍርሰው ለጸረ ኢትዮጵያ ኃይሎች መሳሪያ ሆነው መንገድ እየመሩ እስከ አዲስ አበባ ድረስ ሲያመጡ ህዝቡ ተቃውሞ ማሰማት ሲገባው ዝም ብሎ እየተመለከተ ነበር። አሁንም ደግሞ እቺ ሪፎርም የተባለች የምትጠራው አነስተኛ ለውጥ ተብዬዋ ከመጣች በኋላ ሰው በአደባባይ ሲረሸን ሲገደል፣ በዘር ስነ መንግስት ላይ የተመሰረተ አስተዳደራዊ ለውጥ ሲካሄድ፣ መሬት ሲዘረፍ፣ የተወሰኑ ወገኖች እየተፈለጉ ስልጣን ሲከፋፈሉ፣ እንደ ቀድሞ ሁሉ የአማራ ህዝብ በየቀኑ በጅምላ እየተገደለ ዝም ብሎ ያያል። ስለዚህ የወያኔ ሴራ ነው ህዝቡን የከፋፈለው። አሁንም በዚያ መስመር የመጣ አገባብ ስለሆነ የመከፋፈል ሁኔታ ስላለ አንድ ሊሆን አልቻለም የሚባለው ይሄ መሰረት የሌለው ምክንያት ነው፣ ሰበብ ነው። ህዝብ አንድ እንዳይሆን የሚያደርግ የተለየ መለኮታዊ ባህሪ ወይም ሰይጣናዊ ባህሪ ገዢዎቻችን የላቸውም። እንደ ህዝቡ እነሱም ሰዎች ናቸው፣ የቀድሞቹም ያሁኖቹም። ክፋትና ተንኮል መኖሩ እውነት ነው። ግን ከዚህ ከ115 ሚሊዮን ህዝብ ጭንቅላት በላይ አይደለም የነሱ ብልጠትም የነሱ ተንኮልም የነሱ ኃይለኝነትም ትልቁ ነገር መስዋዕትነትን አለመፈለግ ነው ለባርነት የዳረገን። በወያኔ ጊዜም ሆነ አሁንም ለመስዋዕትነት አልተዘጋጀንም። ሁሉም የፈለገው ይሁን የሀገር ጉዳይ የኔ የግል ጉዳይ አይደለምና ተቃውሞ አላሰማም መስዋዕትነትም አልከፍልም እኔ ምን አገባኝ ብሎ ነው የሚያስበው። ምሁራን ከብዙዎች እራሳቸው ህዝቡን ወደ ትክክለኛ አቅጣጫ ለመስራት ለመምራት መዘጋጀት ያለባቸው አድርባዮችና ተገዥነትን በጸጋ የተቀበሉ ሆነው የምሁር ደንቆሮ በመሆን ህዝቡን በነሱ እንደነሱ እንዲያስብ እያደረጉ ለገዥዎችን እያመለኩ ተቀምጠዋል። ሌላው ደግሞ ያው በራሱ በግሉ የግል ህይወቱን ከመምራት ውጭ ለሀገር ጉዳይ አይጨነቅም። በዚህ ሁኔታ ከድጡ ወደ ማጡ እየገባን ወዴት እንደምንዘር አይታወቅም። አሁንም በዚሁ ቀጥለዋል። ባጭሩ ሰበብ አይሰራም። የስነ ልቦና ዝግጅት ካደረግን የሚያሸንፈን ኃይል የለም አልነበረምም። በእኛ ስንፍና ነው ተሸንፈን የቀረ ነው። ወደፊትም የሀገር ጉዳይ የሁላችንም ጉዳይ የሚል አቋም መውሰድ አለብን እላለሁ።
እሺ፣ በጣም ደስልኝ። ሌላው አሁን መንግስት የህግ ማስከበር ሂደት በሚል ወይም በትግራይ ላይ በኢትዮጵያ መከላከያ ሰራዊት በመድፈሩ በተካሄደው ጦርነት በአጭር ጊዜ ውስጥ ትነግን ወደ መቃብር ውስጥ መክተት ተችሏል። ነገር ግን በሌላ አቅጣጫ ግን እስካሁን ድረስ ግን የዛው የትህነግ ህገ መንግስት አማራንና ኦርቶዶክስን ወይ ከክልል ሌሎች ዜጎችን የማስወጣት ሂደትን በኦነግ ሸኔ በወለጋ በሐረርጌ በተለያየ ቦታ ላይ የሚደረገው ማቆም አልተቻለም። ይህ ለምን ሆነ? ይህን ከባድ መሳሪያ የታገለ የታጠቀን የትህነግ ሰራዊት በእንደዚህ ቀን ውስጥ ማፋስ ይቻል? ቤንሻንጉል ላይ እዚህ ላይ ያለውን የሌሎች ዜጎች ህልቂትና ሰቆቃን ለምን ማቆም መንግስት ያቃተው ያልቻለ ይመስሎታል?
የመንግስት ተነሳሽነት የመንግስት ፈቃደኝነት ስለሌለ ነው ማስወገድ ያልተቻለው እንጂ መንግስት አቅም አለው። ኦነግ ሸኔንም ሆነ ሌሎችን ጸረ አማራና ጸረ ኦርቶዶክስ የሆኑትን በመሳሪያ የማንበርከክ ለአንዴና ለሁልጊዜ አቅማቸውን መስበር ይችል ነበር። ነገር ግን ፈቃደኝነቱ አይታየኝም፣ ማለትም የመንግስት ፈቃደኝነት አይታየኝም። ህወሓትንም ወደ መቃብር ለማውረድ በፍጥነት የተነሳው በሰሜን መከላከያ ኃይል ላይ ጥቃት ስላደረሱ ነው። ያ ህዝብ ሲቪል ቢሆን በተለይ አማራ ቢሆን ወይ ሌላ ጉራጌ ቢሆን አፋር ቢሆን ወይ ሶማሌ ቢሆን ያ ጥቃት የደረሰበት እንግዲህ በቶሎ ኃይሉን አስተባብሮ ተነስቶ ህወሓትን ወደ መቃብር ለማውረድ እርምጃ ይወስድም ነበር እና በራሱ ዘብ ላይ የራሱ ስልጣን በሚጠብቀው አካል ላይ እነዚህ ስለተነሱበት ነው እርምጃ ቶሎ የወሰደው። ነገር ግን መሆን ያለበት በኢትዮጵያ ውስጥ አንድ ዜጋም ቢሆን ጥቃት ከደረሰበት መንግስት ቶሎ እርምጃ መውሰድ እንደነበረበት ይሰማኛል። በሰለጠኑ ሀገራት ውስጥ አንድ ዜጋ ራሱ ትልቅ ክብር አለው። ያለ አግባብ ከተገደለ ወዲያው በገዳዩ ላይ እርምጃ ይወሰድበታል። መንግስት እንግዲህ አባታዊ ባህሪ ከተላበሰ ማድረግ የሚገባው ሁሉ ከህዝቡ ጋር ተባብሮ ይችላል። ማድረግ የሚገባውን ሁሉ ያደርጋል። ነገር ግን የጎሳ ስርዓት ተከታይ ቀድሞ በተዋቀረው ላይ ትንሽ ሰዎችን ቀይሮ እንደነበረ ለማስከብ የመረጠ አገዛ ስለሆነ ህዝብ የሚያቀርብለትንም ሀሳብ አይቀበልም። ህገ መንግስቱንም ቢሆን እንዲቀየር አያደርግም። አሁን ምርጫ ለማድረግ ተዘጋጅቼ ያለው ይላል። ምን አይነት ምርጫ እንደሆነ አላውቅም። በእኔ አተያይ የሽግግር መንግስት ተቋቁሞ ህገ መንግስት አርቃቂ ኮሚሽን ተመስርቶ ህገ መንግስቱ ይፋ ከሆነ በኋላ ህዝብ ተችቶበት ከዚያ በኋላ በዚህ ህገ መንግስት ነው የምንመራው፣ የቀድሞውን ህገ መንግስት ከዛሬ ጀምሮ በጥሰን ጥለነዋል፣ የኢትዮጵያ ህዝብ የትም ቦታ በኢትዮጵያዊነቱ ኮርቶ ደረቱን ነፍቶ ኑሮውን መስርቶ መኖር ይችላል በዚህ ህገ መንግስት የሚባል ወይም ለማለት የሚያስችል ህገ መንግስት ተረቆ ከተዘጋጀ በኋላ ያንን ህገ መንግስት ተከትሎ ነው ምርጫ መካሄድ ያለበት ወይም የነበረበት። ነገር ግን አሁን የጉልበት አካሄድ እየተካሄደ ነው። ምርጫውም በቅድሚያ አንዳንድ ሰዎች የተፈለጉ ሰዎች ውስጥ ውስጡን ተዘጋጅተዋል። ሌላው ዝም ብሎ አጨብጫቢ ነው ይባላል። ይሄ ተቃዋሚ የሚባለው በትንሹ የተወሰኑ ሰዎች ተመርጠው በገዢዎች ፈቃድ ወይም በአገዛዙ ምርጫ ፓርላማ ወደሚባለው ይገቡ ይሆናል። በተረፈ ምርጫውም ህዝባዊ ምርጫ ወይም ትክክለኛ ምርጫ አይሆንም። ሁሉ ነገር ከቀን ወደ ቀን እየተበላሸ የሚሄድ ስለሆነ መፍትሄው ቀደም ብዬ እንደተናገርኩት የምሁራንና የህዝቡ ተባብሮ መነሳሳትና መመካከር፣ አቋም ወስዶ እቺ ነገር ወደ ትክክለኛ መስመር ማምጣት ነው ብዬ አስባለሁ። ያ ካልሆነ ይህንን መከራ ልጆቻችን የልጅ ልጆቻችንም እየወረሱ የሚቀጥል ይሆናል። እስከናካቴው ሀገራችንም ትፈራርሳለች። ይሄ እኔ ሳልሞት ሀገሬ አትፈርስም እየተባለ በመገናኛ ብዙሀን የሚነገረው የቀልድ ንግግር ነው፣ የፌዝ ንግግር ነው፣ የማስመሰል ንግግር ነው። እንዲህ አይነት ልጅም ህፃን ልጅም ማሞኘት እንኳን የማይችል ንግግር እኛን ሊያሞኘን አይችልም። ኢትዮጵያ ወደ መፍረስ እየተቃረበች እየሄደች ሳለ እኔ ሳልሞት እኛ ሳንወቅ ኢትዮጵያችን አትፈርስም የሚባለው ቀልድ ማንንም አያሳምንም። የኢትዮጵያ ህዝብ ኢትዮጵያን ያድናታል ከቆረጠ፣ የኢትዮጵያ ህዝብ ችላ ካለ ኢትዮጵያ ልትፈርስም ትችላለች፣ በሌላ ሀገርም ልትወረር ትችላለች። አንድነታችን ኃይላችን ነው። አንድ እንሁን፣ አንድ አቋም እንያዝ። ከኢትዮጵያ በፊት ምንም ነገር እንደ ጉዳይ መታየት የለበትም። ኢትዮጵያ እንድትድን፣ ኢትዮጵያን ለማስቀደም፣ የኢትዮጵያን ሉዓላዊነት ለማረጋገጥ አሁንም እላለሁ በምሁራን አስተባባሪነት የህዝቡ ትብብርና የህዝቡ የጋራ ተነሳሽነት ወሳኝ ነው እላለሁ። እና በኔ በኩል ያለኝ አመለካከት ይሄን ይመስላል።
ኦኬ፣ ወደሚቀጥለው ጥያቄ ከመሄድ በፊት ለምርጫው ስላነሱ እንደው በርሶ ግምት ይህ አሁኑ መጪው ምርጫ ካለፈው ከተካሄደው ከአምስት ጊዜ ከተካሄደው ምርጫ ምን ለውጥ አለው ወይስ ምን የተሻለ ነው ወይስ ምንድነው ብለው ይገምታሉ? ምን ለውጥ አለው ብለው ይገምታሉ? ከተፎካካሪዎችም አንጻር ከምርጫ ቦርድ ከሁሉ አቅጣጫ
ምንም ለውጥ አይታየኝም። የማስመሰል ነገሮች ውስጥ ሊካሄዱ ይችላሉ። የተካሄደም ነው። ቀደም ሲል እንደነበረው አሁንም አገዛዙ የጎሳ አገዛዝ መርህን ተከትሎ ይሄዳል። ምርጫ ቦርድም ያው ራሱ አገዛዙ ያዋቀረው ነው። ከቀድሞ የሚለየው በሰው ለውጥ ነው። ተቃዋሚ ተብዮች መቃወም ምን ማለት እንደሆነ ትርጉሙን እንኳን ራሱን የማያውቁ ለእንጀራ ያሰበሰፉ ናቸው። ፓርላማ ቢቋቋምም የእንጀራ ፓርላማ ነው። ጠቅላይ ሚኒስትሩን እንደ አስተማሪ ቁጭ አድርጎ ባቱን እያወጣ ጥያቄ እየጠየቀ መልስ የሚያዳምጥ እንጂ ተከራካሪ በተቃውሞ የራሱን ሀሳብ ይዞ የሚወጣ ጠንካራ ፓርላማ አይሆንም። አሁን በስልጣን ላይ ባሉት ላይ ሌሎች ሰዎች በየመንግስት መስሪያ ቤት ይጨመሩ ይሆናል። ስለዚህ ያው ብዙ ሰዎች እንደምሳሌያዊ አነጋገር እንደሚያነሱት በአሮጌ አቁማዳ ላይ አዲስ ትንሽ ብጣሽ ነገር ከማስቀመጡ በስተቀር አንዳችን የጋራ እድገትና ብልጽግና የሚያጎናጽፍ ውጤት እንደማይመጣ ይታየኛል። የቀልድ ምርጫ ነው፣ የፌዝ ምርጫ ነው። ይህንን ሁኔታም ለመለወጥ የሚያስችል የምሁር ኃይል የለም። የህዝቡም ተነሳሽነት አይታይም። ስለዚህ በጣም በአሳዛኝ ሁኔታ ላይ ነን እና ከምርጫውም ብዙ ነገር አንጠብቅ። የተሻለ አስተዳደር ሊመጣ የሚችለው በጠንካራ አንድነትን በሚያስከብር ሉዓላዊነታችንን በሚያስጠብቅ ኢትዮጵያዊ ብሔርተኝነት እንዲቀድም በሚያደርግ ህገ መንግስት ላይ ተመስርቶ ሁሉም የፈለገውን ለመምረጥ ሲችል ነው እውነተኛ ጠንካራ የሚፈራና ህዝብንም ሊመራ የሚችል መንግስት ለማምጣት የሚችለው ብዬ አስባለሁ። ባጭሩ እደግማለሁ፣ የቀልድ ምርጫ ነው፣ ውጤት አልባ ምርጫ ነው የሚሆነው። በተለይ ደግሞ ተቃዋሚ ከብዮች እኔ እንደምናገረው ትላንት የሽግግር መንግስትን እየጠየቁ ህገ መንግስቱ እንዲቀየር እየጠየቁ ቆይተው አሁን በመጨረሻው ሰዓት ዘለው ምርጫ ውስጥ መግባታቸው ነው። ይሄ ያሳፍራል። እንግዲህ እንደዚህ አቋም የሌለው ዜጋ በመላበት ሀገር አድርባይ፣ አስመሳይ፣ ቶሎ ምግብ ወደሚገኝበት የሚሮጥ ህዝብና ግለሰቦች በሞሉበት የሚበላበትን ገበታ የሚያስቀድሙ ከሀገር ጉዳይ በበዙበት ሀገር መንግስት ህዝቡን ቢንቅም የፖለቲካ ፓርቲዎችን ቢንቅም እንግዲህ ሁኔታው በእኛ ድክመት የመጣ ነው ከማለት ውጪ ሌላ ምንም የምንለው የተለየ ምክንያት የለንም። አንዳንድ የፖለቲካ ፓርቲ ተብዮች መንግስት ላይ ተለጥፈው ከመንግስት ጉርሻ ይጠብቃሉ። እና ይሄ ሁሉ የሚያሳፍር ነው። ያንዳንዱ የፈነ መንግስት ማህበር ወይም የፖለቲካ ፓርቲ ማለቴ ነው ራሱን ችሎ ኃይል ሆኖ አሸናፊ ሆኖ ለመምጣት የተዘጋጀ አይደለም። ቀደም እንዳልኩት ተቃዋሚነት ምን ማለት እንደሆነ እንኳን ለይቶ የማያውቅ የመጫቦርድ ሐላፊዎችን ጋሼ እትዬ እማዬ እያለ እየተለማመጠ ትዕዛዝ እየተቀበለ መመሪያ እየተቀበለ ከመንግስትም እንደዚሁ መንግስት በጠራው ጊዜ እየተሰበሰበ ትዕዛዝ እየተቀበለ መመሪያ እየተቀበለ የሚሰራ ካሁኑ የመንግስት ሎሌነቱን ያረጋገጠ የፖለቲካ ፓርቲ ነው በኢትዮጵያ ውስጥ ያለው። እና ጨዋታ ነው፣ ቀልድ ነው፣ በሀገር ላይ እየተቀለደ ነው። በዚህ እስከ መቼ እንደሚቀጥል አይታወቅም። መፍትሄው ግን ህዝብ በጋራ ተነስቶ ትክክለኛውን አቅጣጫ እንዴት የሚያደርግ የምሁራን አቋም ሲመጣ ነው ይሄ ሁኔታ ሊቀየር የሚችለው እላለሁ።
በጣም ጥሩ። አንድ ጥያቄ፣ ያው መንግስት አሁንም ያለው የብሔር ፖለቲካ ነው፣ የጎሳ ፖለቲካ ነው። የአማራ፣ የኦሮሞ፣ የትግራይ ብልጽግና፣ የአፋር፣ የሶማሌ፣ የቤንሻንጉ እያለ ነው ያለው። አሁንም የትግራይ ክልል ብልጽግና ተመራጭ የሆኑ አብርሃም አሰፋ አንድ ቅንጣት መሬት ከተነካ ስልጣኔን እለቃለሁ፣ አልሰራም፣ ከዛም ካለፈ ማዕከላዊ መንግስቱንም እቃወማለሁ ብለዋል። በታሪክ ወልቃይት ሆነ ራያ ከተከዴ ወዲህ እርሶ ከታሪክ ጋም በፖለቲካም እንዴት እንደተወሰደ በማያያዝ የሆነበት ጊዜ አለ ወይ? ወልቃይት ወይም ያ ክልል ከወልቃይት ወደዛ የትግራይ ግዛት የሆነበት ጊዜ በታሪክ አለ ወይ? ታሪክ አለ።
እሺ፣ እንግዲህ እኛ ልጆች ሆነን ለኢትዮጵያ ጠቅላይ ግዛቶችን አውራጃዎችን ወረዳዎችን ሁሉ ተምረናል። ወልቃይ ጠገደም ሆነ ራያ፣ ጸለምት፣ ግጨው የሚባሉ አካባቢዎች ሁሉ የበጌምድርና ስሜን ጠቅላይ ግዛት መሬቶች እንደነበሩ በእርግጠኝነት ለመናገር እደፍራለሁ። እነሱም ያውቃሉ፣ ይህንን የትግራይ ተወላጆችም ያውቃሉ፣ አሁን ያሉትም የተደመሰሱትም ያውቃሉ። ግን ለአማራ ሕዝብ ያላቸው ጥላቻና ንቀት ነው ለእነሱ ኃይል የሆናቸው። መሬታቸው ደግሞ ደረቅ መሆኑ የችጋር መሬት መሆኑ ነው። በመሰረቱ ትግራይ መሬትን በአማራ እና በተወሰኑ ኦሮሞዎች ደም ተጠብቆ የኖረ እንጂ እነሱ ለሀገር መስዋዕትነት ከፍለው የራሳቸው መቀፍቀፊያ የሆነውን መሬት ከውጭ ጠላት አልጠበቁም። እንደውም ከውጭ ጠላት ሲመጣ እየተሰለፉ እያጨበጨቡ እየተቀበሉ እስከ መሀል ሀገር ከመምራት ውጪ ለሀገር መስዋዕትነት ከፍለው አያውቁም። አንድ ነገር ላንሳለ ጀግናው የአማራ ፋኖ ጀግናው የአማራ ልዩ ኃይልና የአማራ ሚሊሺያ በደሙ በአጥንቱ መሬቱን መልሶ ተረክቧል። ይህንን መሬት እነዚህ ከኛ በላይ ሰው የለም የሚሉት አሁንም ተንሰራርተው ኃይል ተሰምቷቸው ወይ ከመንግስት ጋር ተደራድረው በአሻጥርም ሆነ በፊት ለፊት በኃይል መጥተው ይህንን መሬት እነዚህን ወረዳዎች መልሰው ከተረከቡ በኢትዮጵያ ምድር የአማራ ጀግኖች ሞተው እንዳለቁ ለመቁጠር ያስችለናል። እንኳንስ የራሱን ቀበሌና የራሱን ወረዳ የራሱን መኖሪያ የራሱን እርሻ መሬት መጠበቅ ወይም ከመጠበቅ አልፎ በአራቱ ማዕዘናት እየተወረወረ ዳር ድንበሩን ማለትም የኢትዮጵያን ዳር ድንበር በፊታውራሪነት በደሙና ባጥንቱ ሲጠብቅ የኖረ አማራ ዛሬ የራሱን ርስት የራሱን ቤት የራሱን መኖሪያ የራሱን ቀይ መጠበቅ ካልቻለ በእውነቱ አማራ ወይም የአማራ ጀግኖች ሞተው አልቀዋል። የአማራ እናቶችን ጀግናን መውለድ አቁመዋል ማለት ይችላሉ በግሌ። ስለዚህ የአያት ቅድመ አያቱን ጀግንነት እንደገና ተላብሶ የአማራ ልጅ የራሱን መሬት ከመጠበቅ አልፎ እንደውም ኢትዮጵያን ነፃ ለማውጣት ትግሉን ማፋፋም አለበት እላሉ። አድዋ ላይ እንደ ቅጠል የረገፈውና ይህንን ዛሬ የምንኮራበትን ነፃነት ያቆናጸፈን የአማራ ህዝብ በቆራሄ በወልወል እንደ ቅጠል ረግፎ መስዋዕትነት ከፍሎ ለሌላው ትምህርት ሰጥቶ ያለፈው የአማራ ልጅ ዛሬ የራሱን መሬት መጠበቅ ከጠላት ከወራሪ ማዳን አይችልም ብዬ ለመደምደም እኔ አልደፍርም። አሁንም መሬቱን በደሙ ባጥንቱ ይጠብቃል። ከዚያም አልፎ የኢትዮጵያን ዳር ድንበር ይጠብቃል። የኢትዮጵያን ትንሣኤ የኢትዮጵያ ኦርቶዶክስ ቤተክርስቲያንን የቀድሞ ታላቅነትም ለመመለስ አንድነቱን አጠንክሮ በፊታውራሪነት አንድ ቀን ይነሳል። ብሶቱ ጀግንነትን እንደገና እንዲያመጣ ያደርገዋልና አሁንም የአማራ ህዝብ ኢትዮጵያ በህዝብ ጋር ከኢትዮጵያ ህዝብ ጋር ተባብሮ የኢትዮጵያን ትንሣኤ የራሱንም ታላቅነት መልሶ ገቢራዊ ያደርጋል ብዬ ተስፋ አደርጋለሁና የአማራ ልጅ በእጁ የገባውን መሬት እንደገና እንዳያስወስድ። ምናልባት ይሄ የኦሮሞ ብልጽግና የአማራ ብልጽግና ተብሎ በተከፋፈለው ሂደት የአማራ ብልጽግና የመንግስት ሹማምንት በህዝቡ መካከል ሰርገው ገብተው ከነዚያ ላይ ካሉት ጋር ድርድር አድርገው መሬቱን መልሰው እንዳትወስዱ የአማራ ብልጽግና መሪዎችንም የአማራ ህዝብ በጥንቃቄ መከታተል አለበት። ህዝቡ እነሱን ማመን የለበትም። ቀድሞውንም መሰረታቸውን የጣለውና እንጀራ እንዲበሉና አሁን ያሉበት ደረጃ እንዲደርሱ ያደረገው የትግራይ ወንበዴዎች ቡድን ነውና አሁንም በጥሩ ቦታ በወያኔ ቦታ የተተኩት ከአማራ ብልጽግና ጋር ተደራድረው ህዝቡን አሳስተው ወጣቱን አዘናግተው መሬቱን እንዳያስወስዱበት የአማራ ፋኖ የአማራ ልዩ ኃይልና የአማራ ፖሊስ እያንዳንዱ የአማራ ልጅ እንደገና የትግራይ ወንበዴዎች እንዳይመጡ እየጠበቀ በሌላ መልኩ ደግሞ የራሱን የአማራ ብልጽግና አባላት የተባሉትንም ሹማምንት በአይነ ቁራኛ አካሄዳቸውን ሁሉ መጠበቅ አለበት። በሁለቱም በኩል ጠላቶች አሉበትና እኔ የማየው እንደዚህ ነው።
በጣም ጥሩ። አሁን አንድ ጥያቄ ይበጣል። ለምሳሌ ከዚህ ቀደም ብዙ አማራዎች ሲገደሉ ከክልል ውጣ ብሎ ሌሎች ኢትዮጵያውያን ዜጎች ከክልል አይደለም ውጣ እየተባሉ ሲገደሉ የተለያየ በደል ሲፈጸምባቸውና ሲሰደዱ ከክልል ከመኖሪያ ከቀያቸው ምክንያት ይደረገ የነበረው ትህነግ ነበረ፣ ወያኔ ነበረ በፋይናንስ በመሳሪያም እየረዳቸው። ነገር ግን እሱ መቃብር ተገባ በኋላ አሁንም ያው ድርጊት አለ። ይህ ነገር ሊሆን የቻለው ከመንግስት ድጋፍ ስላለው ነው ወይስ የዛ ትርክት ሰለባ የሆኑ አስተዳደሮች የክፍለ ከተማ
የክልል አስተዳደሮች የሚሰሩት ለስልጣን ሲሉት የሚሰሩት ሴራ ነው።
አርማጮቻችን እስካሁን ስትከታተሉት የነበረው በስቶክሆልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። እንግዲህ ከእስክንድር ከአቶ ታዲዮስ ከጋዜጠኛ ታዲዮስ ታንቱ ጋር ያደረገውን ክፍል ሁለት በሚቀጥለው ሳምንት እናሰማለን። እስከዛው ድረስ መልካም ሳምንት ይሁንልን እያልን በዚህ ሙዚቃ እንሰናበታለን።
Gonna ball up.